እንደምናመሻችሁ የእግዚአብሔር ስም የተባረከ ይሁን። ጌታ ይመስገን። አንገቶቻችንን ዝቅ አድርገን እንጸልያለን። ለኔም ለናንተም እንድትጸልዩ ነው የምጠይቀው። እግዚአብሔር ይርዳን። እግዚአብሔር ስም የተባረከ ይሁን። አምላካችን ሉል እግዚአብሔር፣ አቤቱ የከበረውን ታላቁን ስም እየጠራን በዳንበት በተቀደስንበት እግዚአብሔር ሆይ እንደ ቤተ ክርስቲያን ልንሰበሰብ በሚያገናኘን መለያ በሚሆንልን በኢየሱስ ስም በፊትህ ነን። ጌታ ሆይ አንተ በመካከላችን ሁን። ወደ እውነት ሁሉ የሚመራው ያንተ ጸጋ፣ የእግዚአብሔር ጸጋ በዚህ ቦታ እንዲሆን እንለምናሃለን። ክብር ላንተ ይሁን። አቤቱ ፈቃድህንና ምክርህን በዚህ ቦታ ልታደርግ እግዚአብሔር ሆይ ቅዱሱ መንፈስህ ወደ እውነት ሁሉ ይምራን። አይምሯችንን ይሰብስብልን። መንፈሳችንን ወደ አንተ እግዚአብሔር ሆይ ያቅና። ጌታ እግዚአብሔር በኃይልህና በስልጣንህ ስር አኖረን። በዚህ ስፍራ የጨለማ ኃይል፣ አጋንንት ስልጣን፣ ሰይጣናዊ አሰራር ሁሉ ጌታ ሆይ ከመካከላችን ይራቅ። አቤቱ ይህ ጊዜ በአንተ ኃይል ስር ስለሆነ እናመሰግናለን። ክብር ሁሉ ለስም ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ትላንትና ሳካፍላችሁ የነበረው የክርስትና ህይወት፣ የክርስትና እምነት፣ የክርስትና ሃይማኖት የተመሰረተበት ትልቁና ዋናው ነገር ምን እንደሆነ ነው ያየነው። ኢየሱስ ክርስቶስ የእግዚአብሔር ልጅ፣ እርሱ ጌታችን፣ የቤተ ክርስቲያን መሰረት፣ የቤተ ክርስቲያን ራስ፣ ቤተ ክርስቲያንን የሚሞላ እሱ እንደሆነ ነው ያየነው። ጌታ ኢየሱስ የክርስትና እምነት መጀመሪያ ብቻ ሳይሆን ስር የምንሰደው በእርሱ ነው። በእርሱ ነው የምንሞላው። መንፈሳዊ እድገታችን በዚህ ምድር ብቻ ሳይሆን ለዘላለሙ በክርስቶስ ነው ሁሉ ነገር የሚለካው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በክርስትና ህይወት ውስጥ ያለውን ቦታ ቤተ ክርስቲያን በጥንቃቄ ካልጠበቀች ብዙ ጉዳትና ጥቃት ነው የሚመጣባት። እግዚአብሔር ይመስገን። ከምንም ጋር አንቀይጠውም ጌታን ተባብለናል። ትላንትና ብቻውን ጎልቶ ኢየሱስ ደምቆ ከብሮ መታየት አለበት። ክርስቶስ በውስጣችን ሲያንስብን አይነት ስንፈልግ የመሳት ምልክት እንደሆነ ተነጋግረናል። ክርስቶስ ሲያንስብን ሌላ ነገር ተጨማሪ ስንፈልግ የመሳት ምልክት ነው። የመሳት ምልክት ነው። ጌታ ኢየሱስ ክርስቶስ ሁሉን በሁሉ እንዲሆን ነው። እግዚአብሔር በኤፌሶን ምዕራፍ 1 ላይ ትላንትናም ይህንን ቃል ልናየው የሚገባ እንደሆነ ነው ማስበው። እንደዚህ ይላል ቁጥር 10 ላይ ከቁጥር 9 ጀምሮ በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው አሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ይሄ እግዚአብሔር ቃል የሚለው ነው። እና አንዳንድ ጊዜ ደጋግሜ ልለው የሚገባ ነገር አለ። የእግዚአብሔርን ቃል ስናነብ ብዙ ኃይለ ቃሎች አሉ። ኦርቶዶክሶች ሲናገሩ ኃይለ ቃል ይላሉ። እውነታቸውን ነው። ኃይለ ቃሎች አሉ። በመጽሐፍ ቅዱስ ውስጥ በጣም ብርቱ የሆኑ ቃላቶች አሉ፣ ችላ ብለን ማናያቸው። በዚህ ቦታ ላይ በሰማይና በምድር ያለውን ሁሉ እግዚአብሔር በማን ለመጠቅለል ነው የሚፈልገው? በክርስቶስ ከጠቀለለ ካሁኑ ይጀምረን፣ በኋላ አጉል እንዳንሆን እና አሁኑኑ ጠቅላይ ሆኖ በቤተ ክርስቲያን መቀመጥ ጌታ አለበት፣ መታየት አለበት። እግዚአብሔር ይመስገን። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። የእግዚአብሔር አጀንዳው አንድ ብቻ ነው። ብዙ ጊዜ ሳስተምር እግዚአብሔር ትልቅ አምላክ ሆኖ እያለ መጽሐፍ ቅዱስ እግዚአብሔርን ገበሬ አድርጎ የሚጠቅሰው ጌታ ኢየሱስ ክርስቶስ አንድ አትክልት ብቻ እንዳለው ነው የሚናገረው። ብዙ አትክልቶች የሉትም እግዚአብሔር። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ስለ አባቱ ገበሬነት እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ማን ነው ይላል። ስንት አትክልት ነው ያለው? አንድ ብቻ። እግዚአብሔር የሚያፈላቸው ችግኞች የሉትም፣ የሚተክላቸው አትክልቶች የሉትም፣ አይነት አይፈልግም። የሁሉም ምንጭ ኢየሱስ ነው። ስለዚህ በዚህ ቦታ ላይ ገበሬው እግዚአብሔር ሁሉን ቻይ የሆነ ሁሉን አዋቂ የሆነ በልዩ ልዩ መልክ ነገሮችን መስራት የሚችልበት ጥበብና እውቀት ምንም የማይጎድለው አምላክ እየሆነ ያለ እውነተኛ የወይን ግንድ የሆነውን ኢየሱስን ብቻ ነው በግብርና ኬር የሚያደርገው። እግዚአብሔር ይመስገን። እኛስ ቅርንጫፎች ነን። እግዚአብሔር ይመስገን። ከዚህ ከአንዱ ግንድ ጋር ያልተጣበቀ ከሱ ጋር ያልተያዘ ነገር ውድ ወገኖቼ፣ ማን ኬር እንደሚያደርገው ገበሬው ለዛ አትክልት ማን እንደሆነ ነው ማየት ያለብን። ስለዚህ እግዚአብሔር ገበሬ ነው፣ ግብርናውን የሚሰራው። ከዚህ አንድ አትክልት እውነተኛ የወይን ግንድ ነኝ ካለው ከጌታ ከኢየሱስ ክርስቶስ ጋር ብቻ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ነገር በጣም በብርቱ መመልከት አለብን። ይሄ ነገር መቼም ዛሬ ተምረነው ትላንት ተምረነው የሚያልቅ ነገር አይደለም። ግን ካለን የጊዜ ሁኔታ የተነሳ ከዚህ ጌታ ጋራ የዚህ የምድር ሕይወታችን ጤናማነቱን የሚጠብቅበት የቤተ ክርስቲያን ጤና ማስጠበቂያ የሆነን አንድ ትምህርት እንማራለን። እሱም የክርስቶስ መስቀል ነው። የጌታ የኢየሱስ ክርስቶስ መስቀል ለቤተ ክርስቲያን የጤንነት ማስጠበቂያ ነው ብዬ አምናለሁ። በበኩሌ የጌታ የኢየሱስ ክርስቶስ መስቀል ጎልቶ ባልታየበት ቦታ፣ የጌታ የኢየሱስ ክርስቶስ መስቀል ማዕከላዊ ባልሆነበት ቦታ፣ የመስቀሉ ኃይል በማይሰራበት ቦታ ቤተ ክርስቲያን ጤናማነቷን የምትጠብቅበት ምንም ነገር የላትም። ከጥቂት ዓመታት በፊት በአንድ ቦታ በሌላ ስቴት በአሜሪካን አገር ውስጥ አንድ ማቀው ሰው ሰርግ ነበረውና ለሱ ሰርግ ሄጄ ሳለው ሙሽሮቹ ፎቶ በሚነሱበትና ልብስ በሚቀያየሩበት በዚያ አካባቢ ያለን ከካናዳ የመጣ የሙሽራው ወዳጅ የሆነ ሰው እንዳጋጣሚ በዛ ሰርግ ላይ ስለተገናኘን ቀድሞ አንተዋወቅም፣ መጨዋወት ጀመርን እና በዚህ ጨዋታ ጊዜ ውስጥ እኔም ክርስቲያን እሱም ክርስቲያን መሆናችንን በመረዳት ስለ ቤተ ክርስቲያን ያለውን ነገር ይነግረኝ ነበር እና ከቆዳውና ከእንግሊዝኛው በስተቀር ኢትዮጵያዊ የሆነ ነው የመሰለኝ። ምክንያቱም የሚናገረው ችግር አንድ አይነት ነው። በኳየር ውስጥ ያላቸውን ችግር፣ በቤተ ክርስቲያን ውስጥ ያላቸውን፣ በምዕመን ያላቸውን ችግር ሲናገር በጣም ከንሰርንድ የሆነ ክርስቲያን ነው እና ተስፋም የቆረጠ ይመስላል ከንግግሩ እና ሄልፕለስ የሆነ እና ለዚህ ሁሉ ነገሮች የሚያስተክዝ ነገር ነው የሚናገረው። እኔ ልንገርህ አልኩት፣ ለምትነግረኝ ነገር ሁሉ ጤና ማስጠበቂያ የማቀው ነገር አለ አልኩት። ምንድን ነው አለኝ። የክርስቶስ መስቀል፣ የጌታ ኢየሱስ መስቀል። ክብር ለእግዚአብሔር ይሁን። ይህን ነገር ከዚህ በፊት እዚህ ተናግሬ እንደሆን አላቅም። ምንጊዜም በቤተ ክርስቲያን ውስጥ ብዙ ጊዜ ቤተ ክርስቲያን የሰዎችን ስጋዊ ባህሪ፣ ስጋዊ የሆነ ጠባይ፣ ስጋዊ የሆነ አመል፣ ስጋዊ የሆነ አመለካከት ቤተ ክርስቲያን ልታስተናግድ የፍቅር ጸጋ አይሰጥም። ጆሮ ያለው ይስማ። ቤተ ክርስቲያን ስጋዊ ነገርን ልታስተናግድ ቤተ ክርስቲያን ለስጋዊ ነገር ተከሽዋ እንድታሰፋ ቦታ የለም። በነገራችን ላይ እግዚአብሔርም ለስጋ ፍቅር የለው። እግዚአብሔር ይመስገን። እግዚአብሔር ለሰው ስጋ የሰጠውን አድራሻ ዛሬ አብረን እንመለከታለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። በገላትያ ምዕራፍ 5 ላይ የእግዚአብሔር ቃል የሚናገረውን ሌሎችን ቦታዎች ላይ አብረን እንመለከታለን። ገላትያ ምዕራፍ 5 ላይ እናወጣለን። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች አብረን እንመለከታለን። ከዛ ፊልጵስዩስ ላይ እናያለን። መጽሐፍ ቅዱስ እንደዚህ ይላል፣ ክርስቲያኖች የመንፈስ ፍሬ ማፍራት እንዳለባቸው ይናገርና ከተናገረ በኋላ ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምን አረጉት? ውድ የጌታ ልጆች፣ ይሄ እውነት እውነት ያልሆነበት ህይወትና አገልግሎት ቤተ ክርስቲያንን ጤናማ ሊያደርጋት አይችልም። ቤተ ክርስቲያን ይሄንን እንደ አርማ ሁል ጊዜ ለምእመኗ ማሳየት አለባት። ምእመናን ይሄንን እንዲያውቁ ሁል ጊዜ ይሄ ነገር ጎልቶ በቤተ ክርስቲያን መታየት አለበት። ቤተ ክርስቲያንን የሚያመሳትና የሚያውካት ሰይጣን ብቻ አይደለም፣ ስጋ ነው። ስጋ አድራሻውን ባገኘበት ቦታ ሰይጣን ኃይል የለው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ የክርስቶስ ኢየሱስ የሆኑ ክርስቲያኖች የሆኑ ሁሉ የተወሰኑ ሰዎች አይደሉም። በጣም ሚስቲካል የሚሆኑ ወይም መንፈሳዊ ከልክ ያለፈ መንፈሳዊ መሆን የሚፈልጉ ማለት አይደለም። ማንኛውም ክርስቲያን የክርስቶስ መሆን የሚፈልግ ሁሉ ስጋውን በመስቀል ላይ መሰናበት አለበት። ክብር ለእግዚአብሔር ይሁን። ጸባዬ ነው ብሎ ክርስትና የለም። አዎ የሰዎችን ስም መጥራት አልፈልግም እንጂ አንዲት እህት በጣም አስቸጋሪ ባህሪ ነበራት እና በሰው ሁሉ ላይ እየወጣች እየጨፈረች ትናገራለች። እንደ ልቧ ነው የምትናገረው። አንድ ቀን ልክ አይደለሽም ብዬ ሳርማት አኮረፈችኝ። ስታኮርፈኝ ዝም አልኳት። ከዛ ከተወሰነ ጊዜ በኋላ ስልክ ደወለችና ምን አለች? ለጌታ ብዬ ነው የምደውለው አለች። በይ 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 ችምላስሽን መልሻት አልኳት። ለጌታ ብለሽ ነው የምትደውዩ? እችም ምላስሽን መልሻት አልኳት። እንደውም አንቺ ምሳሪበት እዛ ቢሮሽ መጥቼ ነው የምንነጋገረው አልኳት። ስሚ አልኳት፣ ምንድን ነው የሆንሽውና ነው እንደዚህ የምትናገሪው? አንቺ በእንዲህ ያለ ባህሪ በእንደዚህ ያለ መስሪያ ቤት ውስጥ ልትሰሪ መብት ማን ሰጠሽ አልኳት። እንዴት ነው መብት ያገኘሽው አልኳት። ጸባዬ ነው። እኔ እንግዲህ ጸባዬ ነው አለች። ቤተ ክርስቲያን ለአንቺ ጸባይ ቦታ የላትም። ይህንን ስጋሽን ባለመብት አድርገሽ ያኖርሽበትን ስጋሽን አድራሻው መስቀል ነው፣ ተሰናበች አልኳት። ብዙ ጊዜ ጸባይ ነው ብለን ስጋችንን በቤተ ክርስቲያን ባለመብት እናደርጋለን። ሰዎች ይፈሩናል፣ አያርሙንም፣ አንመከርም፣ አንገሰጽም፣ ጸባዩዋ ነው ጸባዩ ነው እንባላለን። እግዚአብሔር ግን መንፈሳዊ ቤት ለመሆን ተሰሩ ይላል። ተማሩ አይደለም የሚለው፣ ተሰሩ ነው የሚለው። እወቁ አንብቡ አይደለም የሚለው፣ ተሰሩ ነው የሚለው። መሰራት የሚቻለው መንፈሳዊ ቤት ሆነን መሰራት የምንችለው ስጋችንን በመስቀሉ ላይ ተሰናብተን ነው። ስንብት ሳይደረግ መሰራት የለም። እግዚአብሔር ይመስገን። የክርስቶስ ኢየሱስ የሆኑ ስጋን ከክፉ ምኞቱና መሻቱ ጋር ምን አረጉት? ሰቀሉት። ክብር ለእግዚአብሔር ይሁን። ስለዚህ በቤተ ክርስቲያን ውስጥ ጤናማ ሕይወት እንዲኖር አገልጋዮች የራሳችንንም ስጋ፣ ምእመናን የራሳችንንም ስጋ በመስቀል ላይ ልናደርግ ጥሪ አለብን። ይህ የወንጌል ግዴታ ነው። ዛሬ አኩርፋችሁኝ ብንለያይም ምንም ማድረግ አልችልም። ምክንያቱም ይሄ መስቀል ወንጌል ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዕዳችንን ሊከፍል ብቻ አይደለም፣ መንፈሳውያን ሊያደርገንም ነው፣ የእግዚአብሔር ሰዎች ሊያደርገንም ነው የሞተልን። ስለዚህ እያንዳንዱ ክርስቲያን በዚህ ጉዳይ ላይ መጽሐፍ ቅዱስ የሚናገረውን ችላ ብሎ መንፈሳዊ ህይወቱ ሊሰራ አይችልም። አገልጋዮች በቁርጥ ማወቅ ያለብን ነገር አለ። የምንደክምበት የምንጸልየው የምንለፈው አገልግሎት ሁሉ ውጤት ያለው እንዲሆን ከተፈለገ ከስጋዊነት የሚገላግለውን የክርስቶስን መስቀል ማጉላት አለብን። ክብር ለእግዚአብሔር ይሁን። የሁላችን ስጋ አድራሻው የማንም ስጋ አይቀርም። ውድ ወገኖች የሁላችን ስጋ አድራሻው ምንድነው? መስቀል ነው። እግዚአብሔር ይመስገን። ደጉ ስጋ የለም፣ ክፉ ስጋ የለም። የሁሉም ስጋ በመጽሐፍ ቅዱስ ይሄ በጣም ብርቱ 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 መልእክት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ባልና ሚስቶች ሳስታርቅ ሰዎች ተጣልተው ብዙ ጊዜ ይሄ በጣም አስቸጋሪ ነገር ነው፣ እኔ እንግዲህ ጸባዬ ነው ይላሉ ሰዎች። በተለይ የሚዋቀራረቡ ሰዎች ሲካሰሱ በቃ አንዱ አንዱ ላይ አፈጣል። እኔ እንግዲህ ጸባዬ ነው ይላሉ። ይቅርታ አድርጉልኝ፣ እኔ የወንጌል አገልጋይ ሆኜ ነው እዚህ የመጣሁት፣ ዳኛ አይደለሁም። ትሰማላችሁ? በወንጌል ነው የማገለግላችሁ። በወንጌል እውነት ነው የምንነጋገረው። በወንጌል እውነት የማትሰሙ ከሆነ አሁን እወጣለሁ ነው የምላቸው። ምክንያቱም የማንንም ስጋ ልሸከም እኔ እግዚአብሔር እንደጠራኝ አላምንም በበኩሌ። እናንተ ብታምኑ ትላላጣላችሁ፣ አትሸከሙ። ውድ ጌታ ልጆች የሁላችን ስጋ አድራሻው መስቀል ነው። ክብር ለእግዚአብሔር ይሁን። የስጋ አድራሻው መስቀል ነው በሉ። አትፍሩ፣ አይዟችሁ። ከዚህ ነገር የገላገላችሁ ጌታ ነው። ክብር ለእግዚአብሔር ይሁን። ከዚህ ነገር የገላገለን ጌታ ነው። ስጋችንን እኔና እናንተ እያለቀስን አይደለም እንሰቅለው። ህይወት አለ፣ የትንሣኤ ህይወት አለ፣ ክርስቶስ ጌታ አለ። ማንም ሰው ስጋውን መስቀል ላይ አድርጎ ተዋርዶ አይቀርም። ሞቶ የተነሳው ኢየሱስ ክብራችን ይሆናል። ክብር ለእግዚአብሔር ይሁን። መፍራት የለብንም፣ መዋረድን መፍራት የለብንም፣ መጠላትን መፍራት የለብንም፣ ሪጀክሽን መፍራት የለብንም። መስቀል ላይ በጓዳ እየጸለያችሁ አትሰቀሉም፣ በአደባባይ ነው። እግዚአብሔር ይመስገን። ሰዎች እንዳይነኩን እንዳይናገሩ መብታችንን በዙሪያችን አጠራጥረን በልዩ ልዩ አይነት ሲስተም ራሳችንን ብንጠባበቅ መንፈሳዊ አንሆንም። ኤክስፖዝድ መሆን አለብን። ኢየሱስ የተሰቀለው ቀራንዮ መስቀል ላይ ነው፣ በጓዳ በድብቅ አይደለም የተሰቀለው። ክርስቲያን ሰዎች ሪጀክት እንዲያረጉት ቢያረጉት መፍራት የለበትም። ክርስቲያን መከራ ለመቀበል መፍራት የለበትም። መጠላትን መፍራት የለብንም። አትፍሩ፣ ኢየሱስ ሞቶ ተነስቷል። ክብር ለእግዚአብሔር ይሁን። ብዙ ጊዜ የምንጠቅሰው ጥቅስ አለ፣ እግዚአብሔርን ለሚወዱት ቀጥሉ እስቴ ነገር ሁሉ ነገር ሁሉ ማለት ምን ማለት መሰላችሁ? ሁሉም ነገር ለበጎ እንዴት እንደሚሆን ታውቃላችሁ? ከመስቀሉና ከትንሣኤው የተነሳ ነው። የመጨረሻ ክፉ ነገር ሰይጣን ሊያደርግ የሚችለውን በእግዚአብሔር ልጅ በጌታ በኢየሱስ ላይ አድርጎታል። ነገር ግን የዘላለም ሕይወት ተገኝቷል። ሞት ድል ተነስቷል። በቤተ ክርስቲያን ውስጥ መከራ ቢኖር ትንሣኤ አለ ብያችኋለሁ ትላንትና። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ልናስብ ዛሬ ይገባል። የእግዚአብሔር ስም የተባረከ ይሁን። ፊልጵስዩስ ላይ ተመልከቱ፣ ምዕራፍ 3 ላይ ከውሾች ተጠበቁ ይላል ሐዋርያው ጳውሎስ። ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ በልጠዋለሁ። ሐዋርያው ጳውሎስ የስጋን ነገር የሚናገረው በስጋ የበታችነት ስሜት ስለተሰማኝ ትምክህት ስላጣው አይደለም። ይህን የምናገረው ቢያስፈልግ ምዘረዝረው ትምክህት አለኝ። ስለ ስጋዬ ብነግራችሁ በዘሬ እመካለሁ፣ በሃይማኖቴ እመካለሁ፣ በህይወቴ በተፈጸሙ ነገሮች እምመካበት ብዙ ነገር አለኝ። ሐዋርያ ጳውሎስ። ነገር ግን ሐዋርያ ጳውሎስ ምን ይላል? ከሐሰተኛ መገረዝ ተጠበቁ። እኔ የተገረዝኩትን መገረዝ እናንተ አህዛብ ወንጌል የሰበክንላችሁ ክርስቶስን ያመናችሁ ሐሰተኛ መገረዝ ምንድነው? በብሉይ ኪዳን ስጋቸውን መገረዙትን አህዛብ ናችሁ አልተገረዛችሁም የሚሏቸውን ሰዎች ነው የሚናገረው። ውሾች ይላቸዋል እነዚህን ሰዎች። ለምን እንደሚላቸው ታውቃላችሁ? ሰዎቹ ክርስቲያን ከሆኑ በኋላ ጌታን ካመኑ በኋላ ስጋቸውን በመገረዛቸው ሙሉ ክርስቲያን ሆናችሁ አሁን ሊሏቸው እኮ ነው። ኢየሱስ ሙሉ ያደረጋቸው አያችሁት? ስጋቸውን በመገረዝ ሊመኩ ነው። ቢጥቅሌ ስጋ ከሰውነታቸው ላይ ተቆርጦ በመውደቁ ኮራ ሊሉ ነው። እንደ ብሉይ ኪዳን የተገረዘ ያልተገረዘ ሊሉ ነው። መመኪያቸው ክርስቶስ መሆኑ ሊቀር ነው። ስጋቸው ላይ የተደረገው ነገር ምን ሊያረጋቸው ነው? ሊያኮራቸው ነው ማለት ነው። ስለዚህ ሐዋርያ ጳውሎስ እንዲህ የሚያረጉትን በሰው ስጋ ላይ በሚደረጉ ነገሮች የሚመጣ ትምክህትን የሚያራምዱትን ውሾች ይላቸዋል። ለምን ውሾች እንደሚላቸው ታውቃላችሁ? ጌታ የሰቀለውን ስጋ ዞር በል ያለውን ስጋ አውርደው ትምክህተኛ ሊያረጉት ይፈልጋሉ። ክፉዎች ሰራተኞች ይላቸዋል። ከእንደነዚህ ካሉ ተጠበቁ ይላል። በቤተ ክርስቲያን ውስጥ በሰው ስጋ ላይ የሚመጣ ትምክህትን በየትኛውም ዘዴ የማራመድ ነገሮች ቤተ ክርስቲያንን ህመምተኛ ያደርጋታል። ዘረኝነት፣ ውድ ወገኖቼ፣ በየትኛውም አይነት መደብ፣ በኢኮኖሚ በሉት፣ በኤጅ፣ በእድሜ፣ በተለያየ አይነት መንገድ፣ በላይፍ ስታይል ሰዎች በቤተ ክርስቲያን ውስጥ ስጋዊ በሆነ ከክርስቶስ ባልመነጨ ክርስቶስ መመኪያ የሆነበትን ነገር ሳይሆን ከዚያ ጋር አብሮ የማይሄድ ማንኛውንም ትምክህት ጥሩት። እንደዛ ያለ ትምክህት ቤተ ክርስቲያንን ህመምተኛ ያደርጋታል። ስለዚህ ሐዋርያው ጳውሎስ እንደዚህ ያለን ነገር ይጣላል። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና። ማን ነው የተገረዘ ክርስቲያን? ማን ነው የተገረዘ ክርስቲያን? በስጋ የማይታመን ክርስቲያን። ስለዚህ የተገረዘ ትምክህት ያለው ክርስቲያን በስጋ የማይታመን ክርስቲያን እንደሆነ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ የሞተልን እኔና እናንተን እሱ ያፈራውን መንፈሳዊ ህይወት ለመኖር እንድንችል እድል የሰጠን በዳግም ልደት በሚገኝ አዲስ ህይወት ነው ክርስትናን የምንኖረው። መንፈሳውያን ሰዎች ሆነን ነው የምንኖረው። ከጌታ ከኢየሱስ ክርስቶስ ጋር ተጣብቀን ከእውነተኛው የወይን ግንድ ዘይት ከሚያወጣው ስር ጋር ተጣብቀን ከእርሱ ጋር ነው ክርስትናን የምንኖረው። ወደ ራሳችን እንድንመለከት ክርስትና አይፈቅድም። ሰዎች ጌታን እያዩ እንዲኖሩ ነው ክርስትና የሚጋብዘው። አይኖቻችንን ከላያችን ላይ ሙልጭ አድርገን እንድናነሳ መጽሐፍ ቅዱስ ይፈልጋል። እግዚአብሔር ይህን እንድናስተውል ይርዳል። ቤተ ክርስቲያን ስጋ የተወገደበትን መስቀል አጉልታ ከፍ አድርጋ በስብከቷ፣ በትምህርቷ፣ በመዝሙሯ፣ በጸሎቷ ልትገልጥ ይገባል። ራስን መካድን ማስተማር አለባት ቤተ ክርስቲያን። ዛሬ ምቾት የበዛበት ዘመን ይሁን እንጂ ስደት ሊመጣ የሚችልበት ፖሲቢሊቲ ይኖራል። መስቀል በስደት ብቻ አይደለም፣ በምርጫም የምንሞተው ሞት ነው። መስቀሉን ያሸክመውን ሰዎች እንድንከተለው አይደለም ጌታ ተከተሉኝ ያለው። መስቀሉን በምርጫችን ተከትለን ነው ተሸክመን ነው የምንከተለው። እያንዳንዱ ክርስቲያን በራሱ ህይወት ውስጥ የጌታ መስቀል በህይወቱ ያመጣውን በመስቀሉ ኃይል የሚለያይባቸውን ጉዳዮች እያሰበ መሄድ አለበት። ስለ ጌታ ስለ ኢየሱስ ክርስቶስ ስል ይህንን መብቴን አጣለሁ ማለት አለበት ክርስቲያን። ስለ ጌታ ስለ ኢየሱስ ክርስቶስ ስል በዚህ በመስቀሉ ኃይል ከዚህ ነገር እለያያለሁ ማለት አለበት። የመስቀል ጸሎት መጸለይን ማወቅ አለብን። ራሳችንን መካድን ማወቅ አለብን። እግዚአብሔር በሁኔታዎች መስቀሉን ሲያመጣብን መለየት መቻል አለብን። መስቀል በክርስቲያን ህይወት ውስጥ አይነተኛ ነገር ነው። ቤተክርስቲያን መስቀል መሸከምን በመስቀል ኃይል ስር መኖርን ክርስቲያኖችን ማስተማር አለባት። ጌታ ኢየሱስ ክርስቶስ ይሄንን ደጋግሞ ለደቀ መዛሙርቱ አስተምሯል። ክብር ለእግዚአብሔር ይሁን። መስቀሉን የማይሸከም ከኔ በኋላ ሊከተለኝ አይችልም ብሏል። ማንም አቅም የሚኖረን ክርስቶስን ተከትሎ ለመሄድ የጌታ የኢየሱስ ክርስቶስ ነገር እሱ ጋር ያለው ለኛ ሊሆን የሚችለው መስቀሉን ተሸክመን سنሄድ ነው። ስለዚህ የመስቀልን ህይወት ቤተክርስቲያን በደንብ ማስተማር አለባት። ዛሬ ትልቁ ችግር እግዚአብሔርን የስጋችን አገልጋይ የምኞታችን አስፈጻሚ ስላደረግነው ስጋችን የሚመኘው ነገር ሁሉ እግዚአብሔር የሚያሟላ ሆኖ ስለሚሰበክ ነገሩ ተደበላልቋል። ውድ ወገኖቼ እግዚአብሔር የማንም ስጋዊ ምኞት አስፈጻሚ አምላክ አይደለም። የተሰቀለውን ስጋ አውርደን እግዚአብሔር አገልግለው ብለን ብንል ትልቅ ስፒሪቹዋል ኬኦስ ሊሆን አይችልም። መጽሐፍ ቅዱስ እንደሚያስተምረን የእግዚአብሔር ቃል ይናገራል። ዓለምን ወይም በዓለም ያሉትን ምን አታርጉ አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ይላል። ውድ ወገኖቼ ይሄ የምናምነው እምነት ጌታ ኢየሱስ ክርስቶስ የሞተበት ዋጋ የከፈለበት ሃይማኖት፣ ደግሞም የምናነበውን ቅዱስ መጽሐፍ በተለይም አዲስ ኪዳን በብዙ ዋጋ በሞት ደማቸውን ያፈሰሱ መከራ በተቀበሉ ቅዱሳን የተጻፈ መጽሐፍ ምናምን ሰዎች ነን። በንጠንቀቅ አለብን። አትሳቱ ወገኖቼ፣ ክርስትና ለየዘመኑ እንደ ፋሽን አይቀያየርም። ሐዋርያቶች ወደ ሰበኩት ትክክለኛ እምነት ራሳችን ማምጣት አለብን። እግዚአብሔር የተመሰገነ ይሁን። ወደዚህ እውነተኛ ነገር ስንመጣ ጭር ሊልባችሁ ይችላል። ውድ ወገኖቼ እኔና እናንተ የታደልነን ኢየሱስ ሞቶ ተነስተዋል። ክብር ለእግዚአብሔር ይሁን። ሙሴ በግብጽ ውስጥ ከሚገኝ የፈርዖን ልጅ ተብሎ ከመኖር በኃጢአት ከሚገኝ ደስታ በግብጽ ካለ ብዙ ሀብት ሁሉ ይልቅ ስለ ክርስቶስ መነቀፍን ገና በብሉይ ኪዳን መርጦ ነው ለክብር አገልግሎት የበቃው። መስቀሉን ሳያዩ ሰዎች ብድራታቸውን ማየት አይችሉም። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ሲጠራ ስለኔ ስንት መከራ እንደሚቀበል አሳየዋለሁ ነው ያለው። መስቀል ሳያሳየን ብድራት አያሳይም። እግዚአብሔር ብድራታችን በትንሣኤ ክልል ውስጥ ነው ያለው። የመስቀሉ ኃይል ሳይሰራ ይህን ትምህርት ሳስብ አይውሽ አናጢ ማቀው ጓደኛ ቢኖረኝ አሰርቼ እዚህ ጋር መስቀል አቆሜ ማስተማርኩ። በእውነት ነው መነግራችሁ፣ መስቀሉ ጋር ያል መስቀሉ ኃይሉን ያላሳረፈበት ነገር የትንሳኤ ነገር ሊለማመድ አይችልም። በፍጹም አይቻልም። ብዙ ሰዎች የሚታለሉት የሚያሳስቱት ትምህርት ሲያስተምሩ ክርስቶስ ዕዳ ከፍሏል፣ እኛ አሁን በማቴሪያልም በማንኛውም ቁሳቁስ በረከት ሁሉ ተከፍሎልናል መፈንጨት ነው ብለው ነው የሚሰብኩት። ውድ ወገኖቼ ኢየሱስ ለዚህ ምድራዊ ህይወት አይደለም ዋጋ የከፈለው፣ ለሰማያዊ ህይወት ነው። የተቀበለልን በረከት በሰማያዊ ስፍራ ነው። በረከታችን በላይ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሰይጣን በተራራ ላይ በአርባ ቀን አርባ ሌሊት ሊጾም በነበረበት ጊዜ ሰይጣን የዓለምን ክብር አሳይቶታል። ኢየሱስ የዓለምን ክብር ተፈትኗል። ያንን ነው የሚያሳየን ሰይጣን ዛሬ ወይስ እግዚአብሔር ነው የሚያሳየን? ማን ነው የሚያሳየን ይሄን? ውድ ወገኖቼ በምድር ላይ ክርስቲያን ሲኖር የመጻተኛ ኃይማኖት የመጻተኛ ህይወት ነው የሚኖር። ኃይማኖታችን ወደ ፍጻሜ ዘመን ነው መመልከት ያለበት። ለነናፍቀው የሚገባ ዛሬ ጧት ወጣቶችን ሳስተምር ነበር። አብርሃም፣ ይስሐቅ፣ ያዕቆብ የእግዚአብሔር ሰዎች ሁሉ ይህችን ምድር ይያለ እግዚአብሔር አብርሃም ከነአን ሲገባ ይህችን ምድር ለአንተና ለዘርህ ሰጥቻለሁ ይያለ አብርሃም የሚኖረው ሰማያዊት አገር እየናፈቀ ነው። የሚደረግለትን ብድራት እየጎመጀ አይደለም። ውድ ወገኖች ሰማያዊ አገር እየናፈቀ ነው። በዚያች ምድር ላይ ላንተና ለዘር ይህችን ምድር ሌላ አይደለም በራ ያያትን ምድር ይህችን ምድር ሰጥቻለሁ ብሎት እግዚአብሔር በድንኳን ነው የኖረው። መጻተኛ ሆኖ ነው በዚያች ምድር የኖረው። ስለዚህ በድራታችን ኃይማኖታችን ልክ እንደ ቴሌስኮፕ ወደ ሰማያዊቱ ኢየሩሳሌም አመልካች ነው። ወደ ሰማያዊቱ ኢየሩሳሌም ስንቶቻችሁ ኢየሩሳሌምን ተናፍቃላችሁ? ስለ ኢየሩሳሌም የተዘመሩ መዝሙሮች እስኪ አስቡ። መቼ ነው የተዘመሩት? ሲከፋን ነው፣ መንግስት ሲተፋን፣ አገር ሲጠላን፣ መጤ ጴንጤ እየተባን ስንጠላ ነው አይደለም? በመከራ ብቻ እንውደዳት እንደ ኢየሩሳሌምን? ምን ነው ሁሉ በሞላ ጊዜ መርጠን በመስቀሉ ኃይል ወደ ኢየሩሳሌም አንመለከትም? ነው መስቀሉ በቃ ከደርግ ጋር ቀረ? ከአብዮት ጠባቂዎች ጋር ከአይወማ ጋር ቀረ? ዶሮ የተሰደዳችሁ ክርስቲያኖች ዛሬ መስቀል የለም? በዚህ ሰዓት ወንድሞቻችን እህቶቻችን በእስር ቤት ናቸው። ከአስር ዓመት በላይ የማቃቸው ወንድሞች የተማሩ ሐኪሞች ፒኤችዲ ያላቸው ከኔ የተሻለ ኑሮ ሊኖሩ የሚችሉ ወንድሞች እህቶቻችን አስመራ ውስጥ በእስር ቤት ናቸው። የነሱ አምላክ ማን ነው? የኔና የናንተ አምላክ ነው የነሱ አምላክ? እነሱ በስደት እኛ በምቾት ጅንጉርጉር አይደለም እንዴ? ያ መስቀል እስር ቤት ካልከተተ መስቀል አይሆንም። ምን ነው እየሰራን አንሸከመው? በትዳራችን አንሸከመው? ውድ ወገኖቼ በሰርግ ላይ ሰሰብክ የተናገርኩት ነገር አለ። ብዙዎቻችን በትዳራችን በፍጥጫ ነው የምንኖረው። ውድ ወገኖቼ ትዳራችሁን የሚያጣፍጠው ለቤተ ክርስቲያን በረከት የሆነ ትዳር የሚኖራችሁ በመስቀሉ ኃይል ትዳራችሁን ስትኖሩ ነው። እኔ በትዳሬ በመብቴ አልኖረው። ባለቤቴን እንደ ባል መብቴ ነው ብዬ የምታደርግልኝ ነገር የለም። I don't have a right. I'm a Christian primarily. Before I'm ባል ነኝ ከምል ይልቅ ክርስቲያን ነኝ ማለትን መርጣለሁ። በቤቴ የምኖረው በክርስትና ህይወት ነው እንጂ ባል በሚባል ታይትል መብት አይደለም። ባለቤቴም እንደዚህ ነው። ትዳራችንን ያዩ ሰዎች አሉ። በቤቴ የምኖረው ባለመብት ሆኜ መኖር እንዳለብኝ አላምንም። አንዲት አሜሪካዊት ሴት ይሄ በሎንግ ዲስታንስ የጀመርከው ሪሌሽንሺፕ እኔ እንዴት ያለ ጥሩ ትዳር እንደሚወጣው ስጋት አለኝ ሳትተዋወቁ ትለኛለች ሁልጊዜ። አር ዩ ሹር ተስፋዬ ትለኛለች። አይ ነው ምን እንደሚያሳስብሽ አልኳት። የጌታ መስቀል ካለ ሁሉ ጤነኛ ይሆናል። የጌታ መስቀል ካለ ሁሉ ጤነኛ ይሆናል። ክብር ለእግዚአብሔር። የጌታ መስቀል ካለ ትዳር ይጣፍጣል። አንድ ሰው ከሚስቱ ጋር ተጋጭቶ በጣም በቃ በኃይል ዲማንድ ያረጋል። እሷ እንዲመሆን አለባት እኔ እንግዲህ በቃ ደካማ ዲማንድ ያረጋል። ለሷ ትንሽ እንኳን አይቆነጠርላት፣ ለራሱ ይዘግናል ያፍሳል። እንዴት ያለ አይነት ሰልፍሽ ህይወት ነው! ክርስቲያን ሆኖ እንደዚህ ሊያስብ እንደሚችል ክርስቲያን ማሰብ ከባድ ነው ወገኖቼ። የምንማረው ሁሉ ትዳራችን ጋር መምጣት ካልቻለ ምን ይመስላችኋል? ትዳራችን ጋር መምጣት ካልቻለ ምን ይመስላችኋል? ሰልፍሽ ወንድም ካለ አልኩት አንተ ክርስቲያን ነህ ወይስ አይደለህም አልኩት ክርስቲያን ነህ አይደለህም አልኩት ክርስቲያን ነኝ አለ በስጋ መኖር መብት የለህም አልኩት መብት የለህም ለአንተ ስጋ መብት ትጠይቃለህ ሚስትህስ እሷም አንተም መብት የላችሁ ለአንተ ስጋ የምትኖርልህን ጸጋ እግዚአብሔር አይሰጣትም ሚስቴ የኔን ስጋ ልትሸከም ጸጋ ይሰጣትም እግዚአብሔር የስጋ ያድራሻው መስቀል ነው ውድ ወገኖቼ በተዳራችሁ ችግር ያለባችሁ እግዚአብሔርን ስሙ ልንገራችሁ ራስን በመካድ ነው ወደ ትዳራችን ህይወት የሚመጣው በረከት የሚመጣው በኮሚቴ በሜሬጅ ካውንስለርስ በኢንተርሴሽን ስጋችን ሶሉሽን አያገኝም የነደደ ሰዓት በውሃል እናጠፋን ይችላልን የስጋን ችግርም እናጠፋው በመስቀል ነው በመስቀል ነው በመስቀል ነው ክብር ለእግዚአብሔር ይሁን በመስቀል ነው ክብር ለእግዚአብሔር ይሁን ሁሉ ጊዜ የምትሞቱበትን በመስቀል ላይ ስጋ የስጋችሁን አድራሻ ጌታ ያደረገበትን የወንጌሉን ምስጢር እለት እለት መጸለይን መለማመድ አለባችሁ እለት እለት መለማመድ አለብን ለምን ማናችንም አንዴ ሞተን እንደ ኢየሱስ እሱ የተነሳውን ትንሳኤ መነሳት አንችልም እለት እለት ነው ምን ሞተው ክብር ለእግዚአብሔር እለት እለት ነው ምን ሞተው ስጋዬ ሲያስቸግረኝ የራሱን ጥቅምና ፍላጎት ሲፈልግ ተሳስቼ ሳይ እያለቀስኩ ነው ጌታ ሆይ መብት የለኝም የስጋ ያድራሻው መስቀል ነው ላለ እነቴን ነው መነግራችሁ መስቀሉን በጸሎት ህይወታችሁ መለማመድ አለባችሁ ብዙዎቻችን ምተናነቀን እንዴ እነሱ አልሞቱ ምን ብቻ ለምን ሞታለሁ እንላለን እንዴ ፌር አይደለም እንላለን እኛም ካልሞትን እነሱም ካልሞቱ እንግዲህ ከመስቀል ወዲ ያለውን ጦርነት መጋጠም ነው ጦርና ጠብ ከወዴት እንደሚመጡ መጽሐፍ ቅዱስ ይናገራል በብልቶቻችሁ ውስጥ ከመዋጉ ከነዚህ ከምናችሁ ከምቾቶቻችሁ አይደለምን ምቾቱን ሁሉም ይፈልጋል የዛሬ ስንት አመት ረጅም ጊዜ በፊት በዚህ በኢትዮጵያ ሳገለግል በነበረ ጊዜ አንዲት እህት ባዘጋጀችው በቤቷ ፕሮግራም አስተምር ነበር። አንዲት በጣም ዘመናዊ አለባበስ ያላት ሞደርን የምትባል ሴት ጆሊ የመሰለች ፊት ቁጭ ብላ በተራበ መንፈስ እግዚአብሔርን ቃል ትማራለች። እና እያስተማርኩ ያለው እጇን አወጣች። ምን ነው አልኳት? እላይ ላይ እንድታፋ ተፈቅደልኛል አለች። ዴ በኢየሱስ ስም አልኩ። ምን ማለቷ ነው ብዬ በጣም አስደረገጠች ኤላይ ላይ እንድታፋ ትፈቅድልኛለህ አለች ከዛ ምን ማለትሽ ነበር ይሄን ያልሽው አልኳት አንድ ቀን አብረን ልንወጣ አድል አገኘውና ስንሄድ ያስተማርከው ትምህርት ቤቴ ተከትሎ ይመጣ አለች ከዛ መጣውና አንሶላ የለም እንዴ አልኳቸው አልጋ ላይ አንሶላ የለም አልደረቀም አሉኝ ወይ ኢየሱስ ያላንሶላ አንድተኛ ነው ዛሬ ፈለገው አልኳለች መብቷን አጣች መብቷን አጣች መብት ያሳጣል ጌታ መብታችን የስጋችን መብት እየተጠበቀ መንፈሳውያኖች መሆን አንችልም እናንተ ሁላችሁ የጌታ ልጆች ስጋችንን ሁላችን አውልቀን ጌታን ለብሰ ነው እስኪ አስቡ ይታያችሁ መስራ ቤት ምንቋቹ ሰዎች ካሉ አትፍሩ ይርገጧችሁ እንደውም ጸልዩ ኢየሱስ ጌታዬ አንተን እንድለብስህ ከሰው የሚገኘውን ክብር ሁሉ ልጣ በትፈልግ ይሄንን ጸልዩ ይሄን መልመድ ጥሩ ነው ለክርስቲያን ቤተክርስቲያን ሽታው አይቀየራል ህይወት ይመጣል ኢየሱስ ኢየሱስን ሸታለ እግዚአብሔር ይሄን ያርግልን። የክርስቲያን ጤናማ ምትሆኖ በስልጣን አይደለም፣ በትምህርት አይደለም፣ በትንሳኤ ህይወት ኃይል ነው። የትንሳኤ ህይወት ኃይል ያለ መስቀሉ በሰው ህይወት ሊሰራ አይችልም። አንድ ጊዜ በክርስቲያን ሽማግሌዎች ተጣልተው ገጠሙ። ደብረ ብርሃን ሳገለግል እና ያኔ በጣም ልጅ ነበርኩ። ሁለት ሳምንት ለመጾም ፕሮግራም ይዤ አንድ ዘመዴ ብቻውን ይኖር ነበርና እዛ ስጾም ቆይቼ ምን አለኝ፣ እባክህን እዚህ ያሉት ወገኖች መምጣትህን ነግሬያቸው አንተ እንድትሰበስበን ፈልገዋል። ዱሮ በዱሮ ደግ ዘመን ነበር። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት የለም። በስደቱ ዘመን ሁሉም ክርስቲያን ተቀባይነት አለው። እና እዛ የነበሩት ወገኖች ለምን አልኩት፣ ተጣልተናል አለ። ምንድን ነው ችግሩ? እኔ አልነግርህም፣ በጣም ተከፋፍተናል። እርስ በርሳችን መነጋገር እስከማንችል መከፋፋት አለ በመካከላችን አለ። ለምን እንደሆነ አላቅም፣ እሺ አልኩኝ። ከዛ እነዚህ ወገኖች ያሉበት ቦታ አብሬያቸው ተሰበሰብኩ። ቀፋፊ ስብሰባ ነው። ቀና ብሎ ማየት ያስፈራል። እነሱም አይታዩ። ጸጥ ያለ ደባሪ የሆነ ስብሰባ ነው። በእውነት አንገቴን ደፍቼ መጸለይ ጀመሩ። ምንድን ነው የሚደረገው በእንዲህ ሁኔታ? ጌታ ሆይ አልኩና ስጸልይ እግዚአብሔር ብረት የሚሰብር ቃል ሰጠኝ። ሃሌሉያ። ውድ ወገኖቼ አልኩኝ፣ ተነሳሁ። ዛሬ በዚህ ቦታ ስብሰባ የምናደርገው ኢየሱስ ክርስቶስን እንጠራዋለን። ኢየሱስ በዚህ ቦታ ይመጣል። ኢየሱስ ባለበት ቦታ የሚደረገውን ስብሰባ ላይ የመናገር መብት ያለው የሚከተሉትን ክራይቴሪያዎች የሚያሟላ ብቻ ነው። እነዚህን ክራይቴሪያዎች የማያሟላ ሰው በዚህ ስፍራ መብት የለውም አልኩና አልሰበኩም። እግዚአብሔር በውስጤ አስፈሪ በሆነ ሁኔታ ያስቀመጠውን ቃል አነበብኩላቸው። ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው። ቅንዓትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽህት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምህረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። በላይኛይቱ ጥበብ የተሞላ ይናገር ብዬ ቁጫል። እንኳን አፍ ቀርቶ እንኳን ድምፅ ሊሰማ እግራቸውን እንኳን ማንቀሳቀስ ፈሩ። የእግዚአብሔር መገኘት በዛ ቦታ ነበር። እውነቴን ነው የምነግራችሁ፣ የሚያስፈራ እግዚአብሔር ፕሬዘንስ ነበር። ከዛ በኋላ ዝም እንድል እግዚአብሔር ይሄ ቃል በውስጣቸው ሰርስሮ የሚወጋውን እንዲወጋ፣ እግዚአብሔር የሚያስወግደውን እንዲያስወግድ እድል እንድሰጥ ከሀያ ደቂቃ በላይ እንደቆየው አስታውሳለሁ። ጸጥ። ከዛ በኋላ ብድግ አልኩ። ውድ ወገኖቼ እያንዳንዳችሁ ዛሬ በራሳችሁ ላይ ፈርዳችኋል። ኅብረታችሁን የእግዚአብሔርንም ሥራ የበደላችሁት ምድራዊ፣ ስጋዊ፣ አጋንንታዊ በሆነ ጥበብ ተሞልታችሁ ነው። ከላይ ባልመጣ ጥበብ ይሄ በደል ነው በደላችሁን ካወቃችሁ ንስሐ ግቡ አልኳቸው ተነስተው እርስ በርሳቸው ታረቁ እኔ ችግራቸው ምን እንደሆነ አላውቅም እስከዛሬ ድረስ ይህንን ነገር አንድ ቦታ ሳስተምር ጠቅሼ ነበር በዚያ ቦታ ሽማግሌ የነበረ ሰው ዛቁጭ ብሎ ነበር እኔም ልጅ ያለው ነው ይሄ ሆነውና ቲ ይሄ ሰው የመልኩ ማን ነው ይልኩ ግራ ይገባይ ነበር አለና ይሄን ታሪክ አስተውሶ መጥቶ ሰላም አለኝ እግዚአብሔር ይመስገን ጌታ እግዚአብሔር እኔና እናንተ እንድንኖር የሚፈልገው በሰማያዊቱ ጥበብ ነው በላይኛይቱ ጥበብ ምድራዊና ስጋዊ አጋንንታዊ ሶስቱ ጣምራ ጠላቶቻችን ናቸው ባህሪያቸውን ማወቅ አለብን ለክርስቶስ ኢየሱስ ያልተማረከና የማይገዛ ነገር ሁሉ በባህል በሉት በትዳራችሁ በስራችሁ በቤታችሁ በቤተ ክርስቲያን የፈለገውን መብቱን የምታስከብሩበት ነገር ይኖር ክርስቲያን የሚኖረው ለክርስቶስ መንፈስ በሚመች እንጂ ለስጋው በሚመች ህይወትና ፕሪንሲፕል አይደለም እግዚአብሔር ይመስገን አንዳንድ ሰዎች ስለ ትዳር ወደ ጋብቻ ሲመጡ ሳስተምራቸው ይዋያሉ እኔ ፕሪንሲፕል አለ እኔ ፕሪንሲፕል ይላሉ በፕሪንሲፕል ትዳር አይኖርም በፕሪንሲፕል ከሆነ ፕሪንሲፕልን እንደመተዳደር አደም ባስቀምጣ ተደራድራችሁ ከተስማማችሁ ነው የኔ ፕሪንሲፕል የሚባል ነገር የለም ጤናማ ትዳር ራስን መካድ ይጠይቃል ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱ ለመውደድ እንደ ጌታ መስዋዕት መሆን ይጠይቃል እሱ እንደወደደ ለመውደድ እሱ መስዋዕት እንደሆነ መሆን ይጠይቃል በመስቀል ነው ትዳር የሚያምር እግዚአብሔር ስም የተባረከ ይሁን እንደዚህ ባንሆን ምን ይሆናል ምዕራፍ 4 እንደሚናገረው በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ እየበነነም ይመጣ አይደለም ብዙ ጊዜ እንገስጻለን ሁል ጊዜ የሚጣሉ ባልና ሚስት አሉ እኔ ገና እኔ አይቼ ነበር ሰይጣን በሷ በኩል እንደሚመጣ ያለው ይላል በእውነት ነው መነግራችሁ በደንብ ገብቶኛል ይሄው እኔ ፈርቻለሁ ሊጀምርሽ ነው እላለሁ አለ እውነት ነው መነግራችሁ እኔ ላዳንቅ ብዬ አይደለም ይሄን የምናገረው እንደዚህ ያለ የከበረ ነገር እየነገርኳችሁ ፋብሪኬት ላረግ አልችልም እግዚአብሔርን እፈራለሁ እውነት ነው መነግራችሁ እና እንደዚህ እያለ ይናገራ የራሱ ባህሪ ሞረድ የሆነ ባህሪ ነው ሞረድ እንኳን ለስጋ ለንጨትም እንኳን ይከብዳል እና የሷ ነው የሚታየው ሰይጣን በሷ ሲመጣ ነው የሚታየው አያችሁት ይሄ በጣም ጥሩ አይደለም በነገራችን ላይ እኔ የምሞተው ለሚስቴ ብዬ አይደለም ለጌታ ብዬ ነው ክርስቲያን ስለሆንኩ ነው ራሴን መከደው ይሄንን የሚያየው ኢየሱስ ብቻ ነው ከመስቀሉ ጋር የተገናኘውን ክርስቲያን የሚያይ ጌታ ብቻ ነው ጌታን አይቼ ነው ማንንም ለዚህ ብድራት የሚሰጣችሁ የለም ኦ መስቀል ተሸከምክን የሚል የለም ከፈለጋችሁ እንደዛ ትልቅ መስቀል ተሸክሞ መዞር ነው ምስጋና ካመጣ ይሄ እኔና እናንተ በልቦናችን በውስጣችን ጌታ ሆይ ክብሬን ሁሉ እጥላለሁ ከማንንም ምንም ክብር አልፈልግም ኢየሱስ አንተን ለብሼ በቤተ ክርስቲያን እኖራለሁ ተከሻዬ ከፋይልም አንገቴን ቀና ላረግም ለኔ ጌጤ ክብሬ የህዝብህም ጌጤ ሆንክ አንተ ለኔም ጌጤ ነህ ኢየሱስ አንተ ለብሼ በህዝብ መካከል እኖራለሁ በየትኛው መንገድ ከክርስቶስ ውጪ ኢምፖርታንት ለመሆን አልፈልግም ሲዳዳኝ ሲሞክረኝ ይቅር በለኝ ማለት አለ ይቅር በለኝ ስጋዬ በዚህ ቦታ አልታረመ ማለት አለብኝ ይሄን ስንል መሰራት እንጀምራለን መሰራት የሚመጣው በመፈክር አይደለም በትምህርት ብዛት አይደለም እኔና እናንተ መንፈሳዊ ቤት አርጎ የሚሰራን እግዚአብሔር በትንሳኤ ህይወት ኃይል ከዛ በሚገኝ ጸጋ ስለሆነ መስቀሉ ስራውን እንዲያጠናቅቅ እድል መስጠት አለብን በዚያ ላይ ሊተው የሚገባውን ነገር መተው አለብን የገላግሌ መስቀል ለኔም ለናንተም እኩል ነው። ክብር ለእግዚአብሔር ይሁን። ለኔም ለናንተም እንደነው ይሄንን እንዳንሰብክ የሚያረጋን አገልጋዮች ምንድነው? እኔ መብቴን ያስከበርኩ ለስጋዬ ከቆምኩኝ እንዴት ተታዘቡኛላችሁ? ስለዚህ ምንም ይሄ መስቀል ለመስበክ አይመችም። ስለዚህ ጸጋውን በጸጋው ነው ጌታ ጸጋውን መስቀል አልባ ጸጋ አለ አይደለም? ውድ ወገኖቼ የኛ ህይወት ከመስቀሉ ወዲህ አይደለም፣ መስቀሉን አልፈን ነው። ክብር ለእግዚአብሔር ይሁን። ክርስትናን የምንኖርበትን መሰረታዊ ቋንቋ መጽሐፍ ቅዱስ የሚናገረውን ላሳያችሁ። በሮሜ ምዕራፍ 6 ላይ ሐዋርያው ጳውሎስ እንደዚህ ይላል። ቁጥር 13 ላይ ብልቶቻችሁን የአመጻ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ብልቶቻችሁን ለምን እንደሚል ታውቃላችሁ? ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ። ክርስቲያን ራሱን ማሰብ ያለበት ከሙታን ተለይቶ በትንሣኤ ክልል ውስጥ እግዚአብሔር ኢየሱስ ክርስቶስን ለእኛ ትንሣኤና ሕይወት ባደረገበት ክልል ውስጥ ነው ታሪካችን ያለው። ክብር ለእግዚአብሔር ይሁን። ታሪካችን ያለው ከማን ጋር ነው? ከተጣበቅንበት ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከግንዱ ጋር ስለሆነ ወደ ትንሣኤ ክልል ማየት አለብን። በዚህ እሱ በሌለበት ከመስቀሉ ወዲህ ባለ ክልል በየትኛው መንገድ ሰዎች ስለኛ ቢያስቡ አልገባችሁ ሞቻለሁ እያልን ነው መኖር ያለብን። ሰዎች ሊተቹን ይችላሉ፣ ሊያከብሩን ይችላሉ፣ ሞገስ ሊሰጡን ይችላሉ፣ ጉቦ ይሰጡናል፣ ሊደልሉናል። ውሸታቸውን ነው። አንዳንዴ በቅንነት አንዳንዴ በየዋህነት የትኛውም አይረባንም። ለእኛ ክብር ኢየሱስ ነው። ቤተ ክርስቲያን ጤናዋን የምትጠብቀው በመስቀል ኃይል ነው። እነዚህን የመሰሉ ትምህርቶች በቅዱሳን ሕይወት ውስጥ ሰርጾ ካልገባ አስተውሉ። ይሄ ብር እንደ ብርሃን የሚታይ ነገር ይመስለኛል። እንደነዚህ ያሉ ትምህርቶች በቅዱሳን ሕይወት ውስጥ ሰርጾ ካልገባ ትዳራችን፣ የቤተ ክርስቲያን ሕይወታችን፣ ወንድማማች እህትማማችነታችን በስጋ ኃይል ይበከላል። በመገሰጽ በመንፈሳዊ ውጊያ ድል አይገኝም። መካድ ያለበትን መካድን መማር አለብን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ሐዋርያቶች እንደዚህ ነው ያገለገሉት። ለዚህ ልባችሁን አስፉና እግዚአብሔር ጸጋ ይስጣችሁ። መንፈስ ቅዱስ የክርስቶስ መንፈስ ነው። በሕይወታችን ሲገለጥ የሚገለጥባቸው 3 መንገዶች አሉ። እኔ የገባኝን ያህል ነው መናገራችሁ። ከሁሉም የሚበልጠው መንፈስ ቅዱስ ሲገለጥ የጌታ የኢየሱስ ክርስቶስ የሕይወት ኃይል ሆኖ ይገለጣል። በቅዱሳን ውስጥ በጸጋ ስጦታዎች ከሚገለጠው ይልቅ ለቤተ ክርስቲያን የሚበጃት በሕይወት ሲገለጥ። አዳምጡ፣ አዳምጡ፣ አዳምጡ። በሕይወት ሲገለጥ መንፈስ ቅዱስ ቤተ ክርስቲያን ትታነጻለች። ይሄ ያለ መስቀሉ ሊሆን አይችልም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 እንዲህ ይላል። ከቁጥር 10 ጀምሮ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ይላል። እስኪ በሉት እናንተ። እስቲ ቆም ብላችሁ ረጋ ብላችሁ ተነሱ ማለት አይደለም፣ በተቀመጣችሁበት አስቡ። የማን ሕይወት እንዲገለጥ ነው የሚለው? ይገለጣል። የኢየሱስ ሕይወት በቅዱሳን ሥጋ ላይ ይገለጣል። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ሕይወት በእኔና በእናንተ ሥጋ ላይ ይገለጣል። ይገለጥ ዘንድ ይላል። ሁልጊዜ ሁልጊዜ በሉ እስቲ። አቤት 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 እግዚአብሔር ይሄንን እንደማናወልቀው እንደጋብቻ ቀለበታችን ያድርግልን።
ሁልጊዜ
የኢየሱስን መሞት በስጋችን ተሸክመን እንዞራለን። ክብር ለእግዚአብሔር። ሞቱን ያልተሸከሙ ሰዎች ህይወቱን አይገልጡ። ቤተክርስቲያን ጤናማ ሆና እንድታድግ ቅዱሳን ይሄን መለማመድ አለብን። ሞቱን ተሸክመው ይዞራሉ። በዚህ ዘመን እንደዚህ ያለን ትምህርት ለማስተናገድና ለመቀበል ብዙ የቅዱሳን ልብ ጥብብ ያለ እንደሆነ ይስማኛል። ለምን እንደሆነ ታቃላችሁ? ኢንተርቴንድ መሆን ለምደናል። ኢንተርቴንድ እንደ ድራግ ነው መዝሙራችን ምንፈልገው። ሃይ ሆነን መሄድ ነው ምንፈልገው። እኔ ባለሁበት ሀገር ሰዎች ሃይ ሆኗል ይላሉ። ኤክሳይት የሚያረጋቸውን ነገር ሰዎች ይወስዳሉ፣ ድራግ ይወስዳሉ፣ የተለያየ ነገር ይወስዳሉ። መሞት የሚፈልግ ኧረ እዛው በጠበል። ይህን ማን ይፈልጋል? ሐዋርያቶች ሁልጊዜ የኢየሱስን መሞት ተሸክመው ይዞራሉ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ውድ ጌታ ልጆች፣ ይሄ ሰው ያስተማረው ትምህርት በእውነት ያስፈልገኛል ወይ ብላችሁ አምላካችሁን ጠይቁት። ይነግራችኋል። እኔ ሁልጊዜ ሰዎች ምነግራቸው ነገር ከከበዳቸው እኔ ጮኬ ይሄንን ላረጋግጥላችሁ አልችልም። እግዚአብሔር ያሳያችሁ ይሄንን። ይሄ በጣም ሲሪየስ ነገር ነው። ቤተክርስቲያን በዚህ አይነት ሁኔታ የክርስቶስ ህይወት እንዲገለጥ ካልፈቀደች ምን አይነት ቸርች ነው መሆን የምትፈልገው? ምንድነው ቸርችን ጤናማ የሚያረጋት? ውበቷ እንዴት ነው የሚጠበቀው? ሽታዋን ጠረኗን ከየት ታገኛለች? ከኢየሱስ ህይወት ካልሆነ። ህይወቱ እንዲገለጥ ሞቱን መሸከም አለበት። እግዚአብሔር ይህንን ይስጠን። ሁላችሁም ባላችሁበት አገልግሎት፣ በመጣችሁበት ቤተ ክርስቲያን ሁሉ እግዚአብሔርን ለምኑት፣ ይህንን ያደርጋል። ክብር ለእግዚአብሔር ይሁን። ጊዜ የኢየሱስን መሞት በስጋችን ተሸክመን ዞራለን። ለምን ደም ይሸከሙት? የኢየሱስ ህይወት በእነሱ ላይ እንዲገለጥ። እኔም ጌታም አብረን አንኖርም። እኔም ለኔ መብት አስከብሬ እኔ ብዬ ኖሬ ኢየሱስ ደግሞ ብሎ መኖር አይቻልም። እንግዲህ ለራስህ ከቆምክ ቀጥል ነው የሚለው ጌታ። ክብሬን ለማንም አልሰጥም ነው የሚለው ኢየሱስ። እናንተ ህይወት ላይ ይታይ፣ ጌታ ኢየሱስ በህይወታችን ይታይ። ወደ ጌታ ልጆች፣ ኢየሱስ ክርስቶስን እንደ ልብስ ልንለብሰው፣ በህይወታችን በስጋችን ህይወቱ ሊገለጥ ይሄን እድል አግኝተናል። ቤተክርስቲያን ክርስቶስን ልታስተናግደው ከፈለገች ሞቶ የተነሳው ጌታ በትንሳኤ ኃይል እንዲመጣላት ከፈለገች መስቀሉን በቦታው ታስቀምጠው፣ መስቀሉን በስፍራው ትትከለው። ክብር ለእግዚአብሔር። ሐዋርያው ጳውሎስ ይህን ነገር ሁልጊዜ የኢየሱስን መሞት በስጋችን ተሸክመን ብሎ ምን ይላል? የምንሄድበት ቦታ ሁሉ በአመት አንድ አይደለም ምን ሞተው ለተወሰኑ ለተለዩ ነገሮች አይደለም፣ ሁሉ ጊዜ ሾፕ ለማድረግ ሲወጣ፣ ሲያገለግል፣ ሲበላ፣ ሲጠጣ፣ ሰዎች ሲያከብሩት፣ ሲንቁት፣ ሞቱን ተሸክሞ ነው የሚዞሩት። የሚፈለገው ኢየሱስ ነው። እንደገና ይናገራል ቁጥር 11 ላይ ይህንኑ ሐሳብ አብረን እንለዋለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ከሰይጣን አይደለም ከማን የተነሳ ለምን እንሰጣለን? ለሞት አልፈን እንሰጣለን። መስቀሉ የቱን ያህል ለአገልግሎት አስፈላጊ እንደሆነ ይናገራል። በጸጋ እንድናገለግለው እንደምናስብ ሁሉ በመስቀሉ ኃይልም አገልግሎታችን እንደሚያምር ማመን አለብን። መስቀሉን ረስተን ጥለን ያለ መስቀል አገልግሎታችን ሊያምር አይችልም። ያለ መስቀል አገልግሎታችን ያምር። የቱንም ያህል በእግዚአብሔር ቤት ባሳለፍናቸው የሕይወት ታሪኮቻችን ተመክሮች ቢኖሩንም የቱንም ያህል ተምረን መንፈሳዊ መረዳታችን ቢበዛም ቤተክርስቲያን በእውቀት የእግዚአብሔር ቤት አትሆን በሕይወትም ነው። ሕይወትን በእውቀት መተካት አይቻልም። ጌታ ኢየሱስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው። ሕይወት ነው ለመንፈሳዊ ሕይወት በጣም አስፈላጊ። ስለዚህ ይሄ ሕይወት እንዲገለጥ ጌታን የሚያገለግሉ መዘምራን የመዝሙር ዘዴና ስልቶችን መማር ብቻ አይደለም፣ ኢየሱስ እንዲገለጥ ሰባራ መንፈስ ያስፈልጋል። ጌታ ኢየሱስን የለበሱ ሆኖ መቆም አለባቸው። እናንተ ሰዎች ለመጠመቅ እንኳን የማይፈልጉ መዘመር ይፈልጋሉ ይሏል። ዘማሪ መሆን ይፈልጋሉ። ከጌታ ጋር ከሞቱ ጋር መተባበራቸውን የሚያሳይ ጥምቀት መጠመቅ የማይፈልጉ አንዲት እህት ምንድነው የምትፈልጊው ስትባል ማገልገል ነው አለች። እስኪ ጸልይ አሏት። ስትጸልይ ሉኳን ዳቤት ስጋ ስፈልግ ስዞራዩ አለች። ምንድነው ትርጉሙ አለች። አንድ ወንድም ነበረ ድሮ ልጆች ይያለን አስተውሳለሁ። ነርስ ነች ታማተኝታ ማታ ማታ እንጸልይ ነበርና ያ ወንድም ምን አላት? አይ ቲንክ የትላንት ነው ምኞትሽ ነው አላት። እግዚአብሔር ያልሰጠሽን ነው የምትፈልጊው አላት። ውድ ወገኖቼ ስጋችን በመስቀል ላይ መሆን አለበት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በፈለገ መንገድ እግዚአብሔር የማይቀይረው ነገር ቢኖር ስጋ የተሰቀለበትን መስቀል ለማንም ሲል አይለውጥም። በምንም ብትጾሙ 40 ቀን 40 ሌሊት ብትጾሙ በፈለጋችሁትም ብትሆኑ ይሄንን የማይቀይር አምላክ ነው። ኢየሱስ ነው የሰቀለው። እሱን ከዛ ማውረድ አይቻልም። ተነስቶ ሄዷል። ክብር ለእግዚአብሔር ይሁን። ሪቨርስ ማረግ አይቻልም። እንግዲህ ቤተክርስቲያን ቁርጧን ትወቅ። እንግዲህ ቅዱሳን ቁርጣችንን እንወቅ። ከዚህ በኋላ ዛሬ ከዚህ ቤት ስትሄዱ እኔ በጌታ ስም እንመለምናችሁ ምንም እንኳን ይሄንን ሙሉ በሙሉ በህይወቴ የማዋሃድ ኃይልና ጸጋ አለኝ ብዬ ባልልም ይሄ መስቀል ችላም አልለው የማልላቀቀው እንደሆነ ገብቶኛል። ስለዚህ ተፈራርሜ ከጌታ ጋር ወጣለሁ። እዚህ በኋላ ንግግራችን ጌታ ሆይ በመስቀል ይሆናል። በመስቀሉ የተሰናበተውን ባለመብት አርጌ የኖርኩበት ለስጋዬ ክብርና መብት እንድትቆም የጠየቅኩት ጥያቄ ሁሉ በቃ በቃ። ከፈለክ እርሳኝ። መስቀሉ ላይ ልረሳ ልረሳ አይ ዶንት ኬር ልረሳ። ኢየሱስ ክርስቶስ ተሰቅሎ ድንጋይ ተመውበት ሄዱ። የሞተው ሞት ህይወትንና ለመጥፋትን የሚያስገኝ ስለሆነ ተነስተዋል። የሰቀሉትም የወዳጆቹም እርዳታ አላስፈልገው። ዋስትናለን ዋስትናለን ዋስትናለን። ሞቱ መስቀሉ እሁን እንደሆነ ትንሳኤው እሁን ነው። ክብር ለእግዚአብሔር ይሁን። ብዙ የህይወታችንን ቆቀልሽ የሚፈታው ያሰርን የገሰጽን ሰይጣንን የጠመለልን አለ አይደለም? ብዙ ነገሮችን እናረጋለን አይደለም? መንፈሳዊ ችግሮቻችንን ለመፍታት ብዙ ዘዴዎች። በዚህ የሚፈታውን ችግር በመስቀል የሚፈታውን ችግር በምንም መንገድ ልንፈታው አንችልም። እኔ ድሮ ከማገልገሌ በፊት በመሰረተ ክርስቶስ ቤተክርስቲያን አገልግሎት ከመጀመሬ በፊት በጣም የበደሉኝ የቤተክርስቲያን ሽማግሌዎች ነበሩ። እነዚህን ሽማግሌዎች በቅርብ ጊዜ አንዱ መጥቶ አሜሪካን ሀገር ተነጋግረናል። በጣም ነው የሚገርመው የሆነው ነገር በሙሉ ወደኋላ ሲያየው። እኔን እግዚአብሔር ሊሰራይ ነው እንደዛ ያደረገው። እኔ ግን አልገባኝም። እና እነዚህ ሽማግሌዎች ምንም አላረኳቸው። እንደውም አንደኛው ሽማግሌ በጣም የበደልኝ ክፉ ደብዳቤ ሁሉ የጻፈብኝ እኔ አንተም በሆነ እዚያ አልቀመጥም ለአገልግሎት ውጣ እያለኝ ሲወተውተኝ የነበረ ነው። እግዚአብሔር ለአገልግሎት ይፈልጋለን። አገልግሎት ለመውጣት መወሰኔን ከነገርኳቸው በኋላ ሮንዴል ላይ ጎለዋል እያለ ነበር ሲናገር ነበር። የሆነ ነገር የላላ ነገር አለው ሮንዴል ላይ ጎለዋል አለ። እና ሽማግሌዎቹ ሁሉ ይሄ የተከበረ ሰው ስለሆነ በጣም እንትን አሉ። ህይወቴን ሰጥቼ እግዚአብሔርን ልስራ ብዬ እነዚህ የሰይጣን ጉባኤዎች ናቸው ብዬ ተናደዱ። ሁለተኛ ቤተ ክርስቲያን አልመጣም ብዬ ቸርች ላልመጣ ሁሉ ወሰን። እግዚአብሔር እኮ ለአገልግሎት ደህና አድርጎ መስቀል ላይ ሊያንጠለጥለኝ ነበር። እኔ ግን አካኪ ዘራፍ አልኩ። እውነቴን ነው የምነግራችሁ። ሰው ክብሩን ጥሎ እንዴት አገልጋይ ይሆናል? ሰው ዋጋ አጥቶ እንዴት አገልጋይ ሮንዴል ላይ ነው የሚለኛል? እንዴት ነው እንደዚህ የሚባለው? ላገልግል ነው ያልኩት። ምንድን ነው ያልኩት? ምንድን ነው እንደዚህ ያለ ነገር? ከዛ ቤተ ክርስቲያን ቢለምኑኝ እንደገና እናገኝ በጣም ተሳስተናል ብለው ሰው ላኩብኝ። በፍጹም በፍጹም የሰይጣን ጉባኤ አልመጣም አልመጣም። እናንተ እግዚአብሔር ስም እየጠራችሁ የምትሰሩት የሰይጣን ስራ ነው አልኳቸው። በፍጹም ምን ልበላችሁ፣ ብዙ ጥፋት ውስጥ ገባሁ። እግዚአብሔር በበረሃ ወስዳታለሁ ለልቧ ምን አረጋለሁ? ጊዜ መጣ ሊሄ ሁሉ አለቀ። ያልቃል። የሰው ልህ እኮ ምንም ጉልበት የለው። አለቀ። ሁሌ እየጨስኩኝ አልኖር። እነዚህ ሰዎች አይሞቱ። ምን ብላቸው? እኔው ነኝ እየጨስኩ ያለሁት። እነሱ ምን ቢያልኳቸው ተውኝ፣ የራሳቸውን ስራ ይሰራሉ። በየሜዳው እንዳበደ ሰው እየጮኩ አልሄድ። ስለዚህ አለቀ። የጌታ ፍቅሩ ትዝ እያለኝ ከጌታ ጋር ስኖር ያለው ጸጋ እየናፈቀኝ መጣ። እዛ እንደገና እግዚአብሔርን ፊት መፈለግ ጀመር። በጾምና በጸሎት መጸለይ ጀመር። ኃይሉ ቸርነት ቤት ነበር የምጸለየው። እሱ አልነበርም። እሱና ባለቤቱ ወርልድ ቪዥን ይሰሩ ነበር። እዛ ተንበርክኬ ይጸልዬ መጽሐፍ ቅዱስን ሳነብ ኢየሱስ ክርስቶስ ጌታ ሰዎች ብዙ ነገር እያሉት በመለኮታዊ ምንቸገረኝነት ተሞልቶ አየሁት። ጴጥሮስ አይደብርም ዛሬ ሰዎች ያሉት? እስቲ ዛሬ እንኳን መጸለይም መፈወስም አልችልም አላስተምርም፣ ይሄ ህዝብ ምንም የመጣውበትን ዓላማ ብሎ አላለም። ሰዎች የሚሉት ነገር ግድ የለውም። በውስጡ የተቀመጠው የአባቱ ፈቃድ ብቻ እየገፋው ሄዳል። ሰዎች ያላቸው አስተያየት የሚሰጡት ክሪቲሲዝም ደንታ የለው። ወደፊት የሚሄደው ደቀ መዛሙርቱ እንኳን ባይረዱ፣ እስቲ አስቡ ሲሞት ጌታ ኢየሱስ አንድ እንኳን ሚለው የለም። ሄልፕለስ ሪጀክትድ ነው። ይሄ መለኮታዊ ምንቸገረኝነቱ ማረከኝ። የእግዚአብሔርን ሐሳብ ያስተናገደበት መሰጠቱ ማረከኝ። እንደው ጌታ ሆይ እንዳስተምር እባክህ እርዳኛል። ይሄን አትችልም አለኝ ጌታ። አንተ ትንሽ ስትቆነጠር አካኪ ዘራፍ አላልክም እንዴ? እንደ ለትንሽ መብት አይደለም እንዴ ቆምከው? ይሄንን የሚከተሉኝ መስቀሉን የሚሸከሙ ብቻ የሚያገለግሉት ነው። ምን ላርግ? እንዴት ሪቨርስ ላርገው የሰራሁትን ስህተት? እንዴት ላስተካክለው? ድልድይ እንደሰበረ ሰው መመለሻ እንዳጣ ሰው ተሰማኝ። በቃ የተበደልኩት በደል ሁሉ ጥቅሜ ነው ብዬ ልጻፍ ይሄን ከፈቀድክልኝ እያለቀስኩኝ ጻፍኩ። እነዚህን ሰዎች ነገርኳቸው። እናንተ ለኔ ጥቅሜ ነበራችሁ፣ ክብሬ ነበራችሁ አልኳቸው። እኔ አይነ ስውር ሆኜ ነው ይሄን ያደረኩት። እናንተን ሊሰራኝ እግዚአብሔር ይሄን አደረገ። አራት ፔጅ ደብዳቤ እየባረኳቸው ጻፈ። ሮንዴላ ጎሎታል አለኝ ወንድም ለሰጠው ይሄ ለቤቱ። ያ ወንድም ቤቱ ስመጣ ሰርፕራይዝ ሆነ። ሰላም አለኝ። ይህን ደብዳቤ አንብብና የምጠይቀኝ ካለ ጠይቀኝ አልኩት። ገልጦ ማንበብ ጀመረ። ከዛ በኋላ በጣም በቃ ስብስብ እያለ ኩምሽሽ ሲል ይታየኛል። አፉ ላይ እጁን አረገና መንፈሳዊ ነገር ሚስጥር ነው አለ። ዴት ይደንቃል። ከዛ እግዚአብሔር ይባርካል። ጸልይልኝ አልኩ። ጸልይ እኔ በደልኳችሁ ነገር አለ አልኩ። የለም አለ። እግዚአብሔር ይባርክ። ምንድን ነው የምታረገው ከዚህ በኋላ አለ። ጌታ እንደመራኝ ነው አልኩት። ወጣሁ። ያ ወንድም እኔ ያለሁበት ቤተ ክርስቲያን ተጋብዞ ብዙ ጊዜ አገልግሏል። የቤቴ አስተናግጄዋለሁ። አንድ ጊዜ እኔ በአሜሪካን ሀገር ባለሁበት ጊዜ ለእኔ ለነጮች የጻፈውን ደብዳቤ ባሳያችሁ ትደነቃላችሁ። በጣም የሚያስገርም ደብዳቤ ነው የጻፈው። እግዚአብሔር ሊሰራን የሚያመጣቸውን ነገሮች እንጣላቸዋለን። መስቀሉ ሚካኤልና ገብርኤል ይዘው አይደለም ኢየሱስን የሰቀሉት፣ ወዳጆቹ አይደሉም የሰቀሉት። የሚጠሉን ሰዎች እንኳን ቢያረጉ መስቀሉን ለመሸከም እግዚአብሔርን ማወቅ ይጠይቃል። እግዚአብሔርን ማወቅ ይጠይቃል። እድል ፋንታችሁ እግዚአብሔር መሆኑን ማወቅ ይጠይቃል። አንድ ጊዜ እንደዚህ ብዬ ጸለይኩ። እግዚአብሔር ሆይ የዘላለም እድል ፋንታዬ አንተ መሆንህን ልታስተምረኝ፣ የሚወዱኝን እንዲጠሉኝ፣ የሚሰጡኝን እንዲነጥቁኝ፣ የሚያከብሩኝን እንዲያዋርዱኝ፣ የሚራሩልኝን እንዲጨክኑብኝ እያደረግ ወደ ራስህ ልታስጠጋኝ ጥሪ ስለምታሰማኝ አመሰግንሃለሁ አልኩት። It's a calling of God. ይሄንን ያልተለማመዱ ክርስቲያኖችን መንፈሳዊ ለማድረግ ዲሳይፕልሺፕ በሉት፣ ትሬኒንግ ኢኩዊፒንግ በሉት፣ ማንን ነው የምታስታጥቁት? ስጋን አስታጥቀ ነው። ሳይታጠቅም አልተቻለም። መንፈሳዊ ላንጉዌጅ ነው የምንሰጠው። አርም እናረጋዋለን። በመንፈሳዊ ቋንቋ ነው የምናስታጥቀው። ጌታን ለመከተል መስቀል ያስፈልጋል። ይህንን እርምጃ ባልወስድ ኖሮ፣ ያችን አራት ፔጅ ደብዳቤ ባልጽፍ ኖሮ ዛሬ እዚህ ቦታ አልቆምም ነበር። በመሰረተ ክርስቶስ ቤተ ክርስቲያን እንዳገለግል ከዛ በኋላ ነው የተፈለግኩት። በፍጹም ላገለግል አልችልም ነበር። ውድ ጌታ ልጆች፣ እኔ ያኔ ሞትኩት ዛሬ አይሆንም። እለት እለት እኔም ዛሬ ሞታለሁ። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን የገጠመኝን ያለፍኩበትን ታሪክ ሁሉ አልነግራችሁም። አንዳንድ ጥቂት ነገር ልንገራችሁ። ምንም ያላደረግናቸው ሰዎች እንደ አውሬ እየከሰሱን፣ ጋሽ መለሰ ወጉን ጠይቁት። እሱ ባለበት ቅዱሳን ተሰብስበው እንባቸውን እንደዚህ ያወረዱ ሌሊትና ቀን በብዙ መሰጠት ያገለገልኳቸው ቤተ ክርስቲያኑ ሰዎች በምንም በማናፍርበት እግዚአብሔርን በምናመሰግንበት አገልግሎት ይሰቅሉን ነበር። አንዲት ሴት ትላንት ማታ ለወገኖች ስነግራቸው ነበር። ባሏ ሊደበድባት ሲል ኡብላ ጠራችን። ለሊት ሄድኩኝ። እነዚህ ወገኖቼ ናቸው። መቼም እኔ እንደ ፖሊስ መሄድ አለብኝም፣ ግን እንደው ፖሊስ መጥቶ ጣጣ ከሚከታቸው ልርዳ ብዬ ሄድኩ። ከዛ በዛ ችግሩ ስለረዳ ስል ባልየው ብሪተኛ ነው። እጁን እንደ ቦክስ የራሱን እጅ እየመታ በብሪት ላነጋግረው አቃተኝ። ሚስቱን ሊደበድብ ተነሳ። እኔ እያለሁ ይህን ማድረግ አትችልም ብዬ በግድ አስቀመጥኩት። እባካችሁ ጎረቤት ከሰማ እዚህ ሀገር ከባድ ነው፣ ልጆቻችሁን ይነጥቋችኋል፣ ችግር ላይ ትወድቃላችሁ ብለምን ከዛ ተናገር ችግርን አልናገርም፣ እሷ ትናገር ካላት አለ። የሰባበረውን ስልክ አንስታየውና እገልሻለሁ ሲለኝ ቢላ አንስቶ ስልክ ልደውል ስል ነው እንደዚህ ያደረገኝ አለች። ከዛ ይህን ስትናገር ነው ሊደበድባት የተነሳ። ይህን ማድረግ አትችልም፣ እኔ ልንገርህ፣ ቁጭ በል ላክብር አልኩት። በግድ ተቀመጠ። ማን ነው እዚህ የመጣው? እብሪት እትቢት ልብ ሊሰጥብኝ ብሎ በሩን አላክቶት ወጣ። ከዛ በኋላ ረጅም ታሪክ ነው፣ አባብዬ አስገባሁ ቤት። ስለ እግዚአብሔር ይሄ ቤት ነው፣ እኔ ቤት ቁጭ ብዬ አንተ አትወጣም ብዬ ጸልየላቸው እንደፈለጋችሁ ነው ብዬ ሄድኩ። ከዛ በኋላ እዛ አብሮኝ የሄደ አንድ ሽማግሌ የለመንኩት እሱን የሚቀርበው ነበር፣ አንተ እንደምታረግ አርግ ብዬው። ጠዋት ባለቤቱ ደውላ በጣም አዝናለሁ፣ ችግር ውስጥ አንተንም ከተትን፣ እሱም አዝኗል፣ ይቅርታ ይጠይቀሃል፣ አገር ሰላም ወርዷል አለች። ምንም ችግር የለም እናንተ ሰላም ሁኑ። ከዛ ሰውየው ይቅርታም አልጠየቀኝ ምንም አላለም። እኔ ምንም ለእኔ ማጎንበስ የለበትም፣ በመስቀል ኃይል ነው የምንኖር። ክብር ለእግዚአብሔር ይሁን። ከዛ ይህ ሰው ከሳሼ ሆኖ ቀረ ቤተክርስቲያን እና የኔን ታሪክ አለ። እኔ ስለ እነሱ ያወራ ሁሉ መስሎታል። የኔን ታሪክ ኦሪጂናሉን ዛሬ እንድትሰሙ ጋብዛችኋለሁ አለ። ስብሰባ ላይ ኦሪጂናሉን ይነገራችኋል አለ እና ባለቤቱ በዛለች። ምን እንደሚሆንም እኛ እናውቅም። ሽማግሌዎች አሉ፣ ጋሽ መለሰ አለ እና ብድግ አለ። አሁንም ስብሰባ ላይ ስለ እኔ ብዙ ሰምታችኋል አለ። ኦሪጂናሉን ታሪክ ውድ ባለቤቴ ታስረዳችሁ የደረሰብንን ነገር በዚህ አገልጋይ አለ። ከዛ ብድግ አለች። ውድ ወገኖቼ እኛ በሀገራችን ባልና ሚስት ሲጣላ ትንሽ ችግር ሲኖረው ወደ መስቀሉ ነው የሚያሳዩን። ይሄ ፓስተር ተብዬ ባልሽን አሳስሬው አለኝ፣ ልጆቼስ ምን ይሆናሉ ብዬ ብለው ቴኬር እኛ ቴኬር እናረጋለናል። እኔ አንድ ልጅ ወይንም ያኔ አንድ ልጅ ነው የነበረን፣ እንኳን እሱንም አልቻልኩም፣ እንኳን ሶስት አራት ልጅ ኬር ላረግ። እውነቴን ነው የምነግራችሁ፣ እኛ ቴኬር እናረጋለን አለኝ። እና ያውና ገደል ብሎ ገደሉ ውስጥ ግቢ አለኝ። ይሄን ፓስተር ትሉታላችሁ? ጋሽ መለስ በጣም ተናደደ። እስካሁን ድረስ ይጨሳል ይሄን ሲያስብ። ጠይቁት ከፈለጋችሁ፣ ኤኒ ታይም ተስፋዬል የሚባል ሰው እንደዚህ አለን በሉት። ምን ትላታለህ አለኝ። ምንም አልልም። ምንድን ነው የምለው? ናቲንግ። እኔ አንዳንዱን ነገር ብነግራችሁ ከዚህ የባሰ ነገር አለ። የከሰሱን ሰዎች እዛ ቸርች ሳገለግል፣ ጌታ ሆይ ይህንን ህዝብ አንተ እንደምትተራራለት እንጂ እኔ እንደማየው እንዳላገለግል እርዳኝ። ከፈለግ ካጽና ነው ከፈለግ ከስጸው እያልኩ ቁርስ ሳልበላ እስተ ፎር ኦክሎክ እየሞትኩ ጸልያለሁ። የእግዚአብሔርን ቃል እሱ የሚወደውን ለመናገር እውነቴን ነው የምነግራችሁ። ቤተ ክርስቲያን ሞት አለ ስላችሁ ዝም ብዬ እንዳይመስላችሁ፣ እየሞትን ነው። አሜሪካን አድርሰኝ ነው የሚያሰኛችሁ። አንድ ሰው ምን አለኝ፣ ይህን ታሪክ የሚያውቅ እኔ ዛሬ በቃሬዛ ነበር የምወጣው አለ። በቃሬዛ ኢየሱስ ተነስቶ እንዴት በቃሬዛ እወጣለሁ? ኢየሱስ ጌታ ነው። ያን ሁሉ ነገር ሰዎች ሲያረጉ የነገርኳቸው ውድ ወገኖቼ ይሄን ሁሉ ምትሉትን ጃኬት አርጋችሁ ስሩት ለብሰዋለሁ አልኳቸው። አላውልቀውም ለብሰዋለሁ። በፖስተር ቤተክርስቲያን ውስጥ ያለን ቢሮ ላይ ለጥፍላችኋለሁ ሰው እንዳይነካው አስከብርላችኋለሁ። ወገኖቼ ማላቀው ነገር አይደለም ነገራችሁ። እኔ ጌታ እንደሞተ ያልሞትኩ ሰው ነኝ። በብዙ ነገር እግዚአብሔር እንደሞት እንደሚፈልግ አምናለሁ። ክርስቲያናዊ ጤናማነት እንዲሁ አይመጣም። የክርስቲያን ጤናማነት በእውቀት አይመጣም፣ በትንሳኤ ኃይል ነው የሚመጣው። በትንሳኤ ኃይል ነው። እስቲ በጥቂቱ እንኳን ጎልቶ ለሚታየው ነገር ልትሞቱለት ለጌታ ፈቃዱ። ጌታ ኢየሱስ እኔ ዛሬ እኔ እናንተ ለምናውቀው በስጋዬ ለምሟገትበት ልቤም ህሊናዬም በመንፈስ ቅዱስ ለሚመሰክርበት ጉዳይ መብቴን ላጣ መስቀልህን መሰናበቻ አረጋለሁ። እስቲ በሉለት። እስኪ የምትፋጠጡበትን ነገር የምትፎካከሩበትን ነገር ይህንን በማድረግ የምከስረው ኪሳራ ካለ ልሰናበት ጌታ ሆይ ልክሰር። ወደ ጌታ ልጆች ጌታን አይተው ወደ መስቀሉ ጋር የመጡ ሞተው የቀሩ የሉ። ህይወቱ ይገለጣል። ህይወቱ ይገለጣል። ቤተክርስቲያን ጤናማ እንድትሆን ውድ ወገኖቼ የመስቀሉን ማዕከላዊነት በጣም መጠበቅ አለብን። እኛ ባለንበት ቤተክርስቲያን ክሮስ ሴንተርድ ሚኒስትሪ እንላለን። ክሮስ ሴንተርድ የሆነ አገልግሎት ነው የምንሰጠው። በመስቀሉ ኃይል እንዳኛለን። ክብር ለእግዚአብሔር ይሁን። በመስቀሉ ኃይል ሰዎችን የመስቀሉን ቋንቋ እንዲለማመዱ ይሄንን እንዲያውቁ እንፈልጋለን። እንዲህ እያስተማርን እንኳን ስጋቸው እንዲህ የሚያረጋቸው ሰዎች እናያለን። በእውነት እንዲህ ተብዬ እንዲህ ብላኝ እንዲህ እንዴት እኔ እንዲህ ሆኜ እንዴት ትልልቅ ሰዎች እንዴት እንደሚተናነቃቸው ስጋቸው። አቤት አቤት አቤት! እኔ ምን አስተዋልኩ ታውቃላችሁ? በእንዲህ ያለ ነገር ሰዎችን በፍቅር ታግሼ ዝም አልልም። ከፈለጉ ከቸርች ውጡ። ይህን ስጋቸውን ከመስቀሉ ጋር ሊላተም ሊገናኝ እንዲችል ግድ እንደሆነ እነግራችኋለሁ። ግድ ነው፣ ግድ ነው። መስቀሉ ኃይል አለው። ክብር ለእግዚአብሔር ይሁን። ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ምን ያርግ? ክብር ለእግዚአብሔር። ሰዎች በዘራችሁ በቁመናችሁ በመልካችሁ በምንም የፈለጉትን ይበሉ፣ ለኔ ህይወት ክርስቶስ ሞትም ጥቅም ነው። ክብር ለእግዚአብሔር። አለመለዛኮ ሰው ሁሉ ላለልን ምላሹን ለመስጠት ሰልፈኛ እንሆናለን። የሚመዘዘውን ጦር ማን ነው እሱ የሚከተው ወደ ሰገባ የሚመልሰው? በምን እናስተካክሏል? አንተም ተው አንቺም ተው። ለዩናይትድ ኔሽን እንኳን አላዋጣም። አገሮችን ሰላም ለማድረግ አልተቻለም። እግዚአብሔር ገላግሌ መስቀል አምጥቷል። ክብር ለእግዚአብሔር። ዛሬ ቤተ ክርስቲያን በዘረኝነት ትቸገራለች። በዘረኝነት ብዙ ችግር አለ። ኮሚቴ ይህንን አይፈታም። አይሁዳዊ የለም በሉስቲ። የት ሄደ? እኔ አይደለሁም የምለው በነገራችን ላይ እኔው። አብረን ይህንን እያየን ብንነጋገር ነው ጥሩ። ምክንያቱም አንዳንዴ እኔ ያልኩት ይመስላል። ቆላሲስ ምዕራፍ 3 ቁጥር 11 ላይ በዚያም የግሪክ ሰው አይሁዳዊም የተገረዘም ያልተገረዘም አረማዊም እስኩስቴስም ባሪያም ጨዋ ሰው መሆን አልተቻለም። It's impossible. በቤተ ክርስቲያን አይሁዳዊ ሆኖ መኖር አይቻለም። የግሪክ ሰው ሆኖ መኖር አይቻለም። ባሪያ ሆኖ መኖር አይቻለም። ጨዋ ሆኖ መኖር አይቻለም። ተከልክሏል። ማን የከለከለው? መስቀሉ። በ1994 ኤርትራውያኖች አስተምረን ብለው መጽሐፍ ቅዱስ አስተምራቸው ነበር። በጣም ሃት የሆነ ታይም ነው ያኔ በፖለቲካ። ኤርትራውያኖች ያኔ ልዩ ነገር የሚሰማቸው ጊዜ ነው። የሮሜን መጽሐፍ ያስተማርኩ ሮሜ 6 ላይ ስደርስ ዛሬ ለቅሶ ልትቀመጡ ነው ዛሬ መርዶ ላረዳችሁ መጥቻለሁ አልኳቸው። የምን መርዶ አሉ። የእግዚአብሔር ቃል የሚናገረው መርዶ አልኳቸው። ስሙኝ ምነግራችሁ ወገኖቼ፣ ማንም ሰው ዘረኛም መንፈሳዊ ሰው መሆን አይችልም። የዘረኝነት አይደንቲቲውን የሚፈልግ ሰው ያ ሰው ለቤተ ክርስቲያን ቅንቅን፣ ለቤተ ክርስቲያን ጠንቅ ነው የሚሆነው። ብዙ ሰዎች በቤተ ክርስቲያን የኦሮሞ መብት የአማራ መብት አይደለም በጎሳ የሆነ መብት ይፈልጋሉ። ምን አይነት መብት ነው? እንዴት ነው የሚገኘው? እኛ የሰበሰበን መስቀሉ ነው። እኛ የሰበሰበን ሞቶ የተነሳው ጌታ ነው። እንዴት ነው ይሄ መብት የሚሰጠው? ለሁሉም መብቱን፣ ለሴቱም መብቱን፣ ለወንዱም መብቱን ሲባል እንዴት ነው እሱ? ቤተ ክርስቲያን በእንደዚህ ያለ ማጥ ውስጥ ከገባች አትወጣም፣ አትወጣም። ገላግሌ መስቀሉ ይምጣ። ይህን የማይወድ መስቀል አልባ ክርስትናን አዲስ ይጀምር። አዲስ ሃይማኖት መስቀል አልባ ክርስትናን ይጀምር። ዛሬ ትሞታላችሁ አልኳቸው። ማንም ሰው አይሁዳዊ የለም፣ ባሪያ የለም፣ የግሪክ ሰው የለም። ክርስቶስ ሁሉን ነው፣ በሁሉም ነው። ስለዚህ ኢየሱስ ባሪያውም ውስጥ ኢየሱስ ነው ያለው፣ ጨዋ ውስጥ ኢየሱስ ነው፣ ግሪካዊ ውስጥ ኢየሱስ ነው፣ በክርስቶስ ነው። ክብር ለእግዚአብሔር ይሁን። ዘረኝነት በምንም አይነት ሰው ለዘሩ መብት ይከበር ብሎ ጤናማ መንፈሳዊ ህይወት ፈጽሞ ሊሰራ አይችልም። አማራ ሆኖ፣ ኦሮሞ ሆኖ፣ ጉራጌ ሆኖ፣ ትግሬ ሆኖ በቤተ ክርስቲያን መኖር የለም። ክብር ለእግዚአብሔር ይሁን። አንድ ጊዜ ጀርመን ሀገር ሰዎች ከየሀገሩ እየመጡ ያስተዋውቃሉ። እነዚህ እንግሊዛውያን ወንድሞቻችን ናቸው ብሎ በዛ ኮንፈረንስ ላይ አንዱ አስተዋወቀ። ኖ ከእንግሊዝ አገር የመጡ ወንድሞች ናቸው እንጂ እንግሊዛውያን አይደሉም ማለት። እግዚአብሔር ይመስገን። ስለዚህ እኛ በመስቀሉ በኩል ያለፈን ቅዱሳን ነን። ማንም ሰው በዘሩ በቤተ ክርስቲያን ሊያፈራ አይገባም። ማንም ሰው በዘሩ ትምክተኛ ሊሆን አይገባም። ክርስቶስን ነው የምንፈልገው ወገኖቼ። ይሄ በጣም በጣም ጠሎ 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 ተመርጦ የመጣ መልእክት አይደለም። ጋሃድ የሆነ መጽሐፍ ቅዱስ ትምህርት ነው። አደባባይ ያለ የስጋችን አመለካከት ጋረደው እንጂ ጋሃድ የሆነ ነው። እግዚአብሔር የተመሰገነ ይሁን። ዘረኛ የሆኑትን አይሁዳውያን ደቀ መዛሙርት አድርጎ ወደ አሕዛብ ሁሉ ሂዱ ያለ ወንጌል ነው። ክብር ለእግዚአብሔር ይሁን። እነዚህ እንደኛ መንፈስ ቅዱስን የተቀበሉ አለ ጴጥሮስ፣ የቆርኔሌዎስ ቤተሰቦች ማን ነው የሚከለክላቸው ውሃ እንዳይጠመቁ? አለ መንፈስ ቅዱስን የተቀበሉ። ይሲ ቤተ ክርስቲያን ውስጥ ችግር ያለባቸው ሰዎች መጡ። እንዴ ምንም ቢሆን እኮ እኛ በብሉይ ኪዳን አድርገን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ተገርዘን ስንት ፕሮሰስ ደሆነን፣ መጀመሪያ አይሁዳዊ ከዛ ክርስቲያን ነው ዘው ብለው ባንዴ
ፕሮሰስድ መሆን አለባቸው። የክርስቶስ መስቀል የገላገለውን ሌላ ፕሮሰስ፣ የክርስቶስ መስቀል የፈጠረውን አዲሱን ሰው ቤተ ክርስቲያን ማስተናገድ አለባት። ክብር ለእግዚአብሔር። ዘረኛም መንፈሳዊም ሰው በቤተ ክርስቲያን መሆን አይቻልም። ለዚህ መድኃኒቱ መተዳደሪያ ደንብ አይደለም። ለዚህ መድኃኒቱ ቤተ ክርስቲያኒቷ በጀቷን ስትመድብ እንዲታርግ እንደዛ ታርግ አይደለም። ለዚህ መድኃኒቱ ኦሮሞ ተመረጠ አማራ ተመረጠ አይደለም። ለዚህ መድኃኒቱ ቤተ ክርስቲያን ውስጥ አለ አይደለም። ነገሮችን ፖለቲካል ዳይናሚክስ ክሬት አድርጎ ባሉባልታ ቤተ ክርስቲያን መብላትና ማባላት አይደለም። ለዚህ መድኃኒቱ መስቀል ነው። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ መስቀል። እኔ ባለቤቴ ዘሯ ቢቆጠሩ የኦሮሞ ነው። ምንም እኔ ሳገባ ዘርሽ ምንድን ነው የሚባል? በፍጹም በፍጹም ባይምሮዬም የለም። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅነትን ነው የምናየው። የክርስቶስ ልጅነትን ነው የምናየው። ክብር ለእግዚአብሔር ይሁን። መስቀል፣ የክርስቶስ መስቀል ቤተ ክርስቲያንን ጤናማ ያረጋታል። በስጋ ውስጥ ከሚንተከተኩ ችግሮች ሁሉ ይገላግላታል። ምድራዊ፣ ስጋዊ፣ አጋንንታዊ የሆኑትን እየተጣመሩ እየተገመዱ ችግር የሚሆኑባትን ነገሮች ይገላግላል። ቤተ ክርስቲያንን እግዚአብሔር ጤናማ የሚያረጋት በመስቀሉ ቃል ነው። እንዲህ ያሉ ስብከቶች መሰበክ አለባቸው። በስልጠና በምን በፍቅር በፈለገ ነገር ብንል በፍጹም ስጋን ተሸክማ ቤተ ክርስቲያን ጤናማ አትሆንም። በፍጹም ለስጋ ፍቅር የለም። አድራሻው መስቀል ነው። ያቺ እህት መጀመሪያ ሲጀምር የነገርኳችሁ እኔ ማንም እንዲህ ብሎኝ አላቅም አለች። እንግዲህ ዛሬ መሞት አለብሽ አልኳት። ለስጋሽ ባለመብት ሆነሽ እስከ ዛሬ የምትኖሪው ኑሮ ሁሉ ትክክል አይደለም። እኔ እያልሽ ሰዎችን እንደፈለግሽ እየዘረጠጥሽ እየተናገርሽ ባለመብት አይደለሽም። እዚህ የምታያቸው ሰዎች ሁሉ አንቺን ይፍሩሽ እንጂ እግዚአብሔርን የሚፈሩ ሰዎች ናቸው። ስጋሽ መብት የለውም አልኳት። አለቀሰች። ውድ ወገኖቼ ሁላችን ስጋችን መብት እንደሌለው ማወቅ አለብን። ክብር ለእግዚአብሔር ይሁን። ክርስቲያን ለራሱ ጥቅም ከሰዎች ጋር አይጣላም። ለራሱ ክብር ከሰዎች ጋር አይጣላም። እንዴት እነ ከሌ እኔን አላከበሩኝም ብሎ የሚያመው ሰው አልሞተም። የእርሱን ሰዎች ቢፈልጉ ዊ ዶንት ኬር። እግዚአብሔር ይመስገን። ዮሴፍ ዛሬ መቃብር አይደለም መሰለኝ፣ ግን የቀበርናቸው ሰዎች የት እንደሆነ መቃብሩ ባላቅም የተቀበሩበት ቦታ ያሉት እንዴት ሰርግ አልተጠራሁም ብለው አኮርፉ። ሞተዋል። እግዚአብሔር ይመስገን። ሰዎች ሰርግ ባይጠሯቸው ከሊት አልጠራችኝም እንዴ ከሊ አልጠራኝም እንዴ? አታኩርፉ። ብትረሱስ ጌታ ይርሳችሁ እንጂ ልበሱት ጌታን። ምንም ችግር የለም። ፍቅራችሁ ጌታን መልበሳችሁ ለቤተ ክርስቲያን የጤና ኃይል የጸጋ ኃይል ይሆናል። እግዚአብሔር ስም የተባረከ ይሁን። ውድ ጌታ ልጆች ዛሬ በእግዚአብሔር ጸጋ ለምናችኋለሁ። ዛሬ ስጋችንን የምንሰናበትበትን ቃል ኪዳን እንግባ። እኔ ስለጠየቅኳችሁ ይሄን አታድርጉ። ምክንያቱም እንደ ልብስ እንድትለብሱት የሚፈልገው ኢየሱስ ያያችኋል። እኔ ኢየሱስን ላለብሳችሁ አልችልም። ጨርቅ አይደለም ኢየሱስ። እሱን እንድትለብሱት ከፈለጋችሁ እናንተና እሱ በምትተዋወቁበት ሁኔታ ለስጋዬ ክብር ቆሜ ጌታ ሆይ ከኖርኩት ሕይወት እንድታሰናብተኝ ዛሬ ይሄ ቀን ይሁንልኝ በሉት። በምታገለግሉበት አገልግሎት፣ በትዳራችሁ፣ በቤተሰባዊ ሕይወት፣ በፈለገው ነገር ጌታ ሆይ ለአንተ ስል አንተን ለብሼ እንዳጌጥ ስለምፈልግ ጌታ ኢየሱስ አንተና እኔ ለማቀው ለዚህ ለምሟገትለት መብቴ በመስቀልህ እሰናበታለሁ። ይህንን ምርጫ መምረጥ የምትፈልጉ
እንጸልይ አብረን።